የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደምን የዛሬ የህዳር 25 ቀን 2009 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የዲሴምበር 4 2016 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ አጠር ያለ ጽሑፍና አውዲዮ በማከታተል ይደመጣሉ። ከዚያም ሰፊ የቃለ መጠይቅ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ እናስተዋውቃለን። አድማጮቻችን ስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት እነሆ አሁን እንጀምራለን።
ta 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 አማራን ከጥፋት ለመታደግ የሚታገሉት ወያኔ ከተባሉ ከአማራነት አንሰው በጎጥ የሚደራጁትስ ምን ይሆን ስማቸው? የአማራ ህዝብ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፍ እንዳይሳተፍ መደረጉ ብቻ ሳይሆን በስነ ልቦናውም ተሰልቦ ያጥፊነት ስሜት እንዲሰማው የታሪክ ተወቃሽ እንዲሆን በዳይ፣ ጨፍጫፊ፣ ጡት ቆራጭ፣ ነፍጠኛ ወዘተ እየተባለ ይገኛል። እነዚህና መሰል ስሞችን ለአማራ መስጠት በህዋት ብቻ ሳይሆን ለዲሞክራሲ እንታግላለን በሚሉ የነጻነት ታጋዮችም እየተተገበረ ይመስላል። በአንድ በኩል የአማራውን ትግል በመቀማት እነርሱ አሉ ለመባል ሲሞክሩ፣ በሌላ በኩል አማራ የሚባል ህዝብ እንዳይኖር እየሰሩ መሆኑንም የዘነጋ ነው ይመስላቸዋል። እጅግ አንገብጋቢው ጉዳይ ደግሞ ህዋት እነርሱንም ሆነ የአማራን ህዝብ እንደሚጠላ ያወቁ በሌሉበት አለን በማለት ህዋት ያማራን ህዝብ እንዲገድል እንዲያስር እንዲያስቀይና ይፋ ጦርነት እንዲከፍት ሁኔታውን በማመቻቸት ላይ ይገኛሉ። በርግጥ ህዋት አማራን ለመግደል ማንንም ህጋዊ ፍቃድ ባይጠይቅም ለዓለም አቀፍ ማህበረሰብም ሆነ ለየዋሁ የኢትዮጵያ ህዝብ ግን ምክንያት እንደሚያስፈልገው አንዘነጋው። በመፈንቅለ መንግስት ስም ያጎራቸውን ያማራ የጦር መኮንኖች በሃይማኖት ስም ያሰራቸውንና የገደላቸውን ሙስሊም አማራዎች በግንቦት ሰባት ስም ያሰራቸውን ትውልዳቸው አማራ የሆኑ የፖለቲካ መሪዎች በኦነግ ስም ያሰራቸውን ኦሮሞዎች መጥቀስ ብቻ በቂ ነው። ልብ በሉ፣ አብዛኛዎቹ ደግሞ በተከሰሱበት ወንጀል ተሳትፈው ሳይሆን አማራ በመሆናቸውና ስለ አማራ በመጠየቃቸው ህዋት ስጋቱ ስለገባ አማራውን ለማዳከም የተጠቀመበት ስትራቴጂ መሆኑ ግልጽ ነው። ሌሎችም ይህንን ሴራ ያወቁም ይሁን ሳያውቁ ለህዋት ሁኔታውን ያመቻቹ በመስጠት ላይ ይገኛሉ። ላብነት እንኳን የጎበዝ አለቃ አመራሮችን በስም ጠቅሶ የተሰራው የኢሳት ዘገባና ጢስ አባይ ላይ በተደረገ ጦርነት ላይ የተሰዉ የአማራ ወገኖቻችን በስም ጠቅሰው የተዘገቡት የተገደሉበት መጥቀስ ይቻላል። ከዚህም በተጨማሪ ባለፉት ሁለት ሳምንት ውስጥ በጎንደር ከፋኝ ብለው በወጡ የአማራ ታጋዮች ላይ አርማጮ አካባቢ በተሰራ የኢሳት ዘገባና በማግስቱ ህዋት የወሰደው እርምጃ በዳባት አካባቢ የአማራ አርሶ አደሮችና ወጣቶች ተጋድሎና የግንቦት ሰባት እኔ ያለሁበት መግለጫን ተከትሎ በህዋት ወታደሮችና በአማራ አርሶ አደሮች መካከል የተደረገ ይፋ ጦርነት ጉል ማሳያዎች ናቸው። እነዚህ ከላይ የተገለጹት ምሳሌ እንጂ ተዘርዝረው የማያልቁ በርካታ ማስረጃዎችን መጥቀስ ይቻላል። ከዚህ በተጨማሪም የአማራ ህዝብ በሀገር ግንባታ ውስጥ ተሳታፊ እንዳይሆንና በዛሬዋ ብቻ ሳይሆን በወደፊት ኢትዮጵያ ውስጥም ተበድሎ እየተሳደደ እንዲኖር የሚሹ አካላት በአማራ መደራጀት ዙሪያ የሚሰሩ ድርጅቶችን፣ ግለሰቦችን፣ ምሁራንን በዘር መደራጀት የወያኔ አስተሳሰብ ነው። በአማራነት መደራጀት መውረድ ነው። ጎንደርና ጎጃምን ለማዳከም የታቀደ ነው በማለት በአማራ መደራጀት ዙሪያ የሚሰሩትን ድርጅቶች፣ ፓርቲም ይሁን ሌላ ተቋም፣ ግለሰብም ይሁን ቡድን፣ ምሁርም ይሁን ሌላ ሳይለዩ በጥቅል እንደ መብት እንኳ ሳያከብሩ የውያኔ ጉዳይ አስፈጻሚ ናቸው። እንዲያውም የዲያስፖራ ቢአድኖች ናቸው። ከኋላ ሆኖ የሚያስተባብረው ውያኔ ነው የሚል አሳፋሪና ንቀት የተሞላበት ንግግር ከሰሞኑ በሚኒሶታ የጎንደር ህብረት ሊቀመንበር ሲናገሩ ሰምተናል። እነዚህን ጉዳዮች በዝርዝር እንመለከታቸዋለን። አንደኛ፣ እውን በጎንደር መደራጀት ነው አንሶ ወይም ጠቦ መደራጀት ወይስ በመላ ኢትዮጵያ የሚኖረውን አማራ በመሆኑ የሚሳደደውንና ተጠቃሚ ያልሆነውን ህዝብ ሁሉ አቅፎ በትልቅ ጥላ ስር በአማራነት መደራጀት? ባንዴ ብሔር መለኪያ ሁሉ ተመሳሳይ መገለጫ ያላቸውን በውስጣቸው ያሉ ንዑስ ነገዶችን አገው አማራ፣ ቅማንት አማራ ሁሉ በራሳቸው ፍላጎት አቅፎ መሄድ ወይስ እናንተ ስላላችሁ በአማራ ከመትደራጁ እናንተማ ለራሳችሁ ሆኑ ብሎ ወደ ጎንደሬነት መቀየር? ሁለተኛ፣ የአማራን ትግል ወያኔ ነው የሚመራው ማለት ምን ማለት ይሆን? የወልቃይት አማራ ማንነት ጥያቄ ያስነሳው እና ለዚህም የበቃው አማራነትን ተጋድሎ እኛ አማራ እንጂ ትግራይ አይደለንም ድንበራችንም ተከዜ ነው የሚለውን ከቶ እንዴት ብሎ ነው ወያኔ የሚመራው? ይህንን ተከትሎ ጎንደር፣ ጎጃም፣ ወሎና ሸዋ ባንድነት የተነሳበትንና ወያኔን ያስቸኳይ ጊዜ አዋጅ እንዲያውጅ ያስገደደውን የአማራ ትጋድሎ በምን መስፈርት ይሆን ወያኔ ነው ብሎ መናገር የሚቻለው? ቻግኒ፣ ኮሶበርና ዳንግላኮ ያገው አማራ ነው። ለምን የጎንደር አማራ ጥያቄ አልተመለሰም ብሎ በጀግንነቱ ያለው መሳሪያውን የሌለው ዱላውን ይዞ የተነሳው? ገና እኮ ሦስት ወሩ ነው። ንብረታቸውን ሸጠው በገዙት መሳሪያ ሌት ተቀን ከውሃት ወንበዴዎች ጋር እየተዋድቁ ያሉት እኮ በድህነት ውስጥ የሚኖሩ የአማራ አርሶ አደሮችና ወጣቶች ናቸው። በዚህ ትግል ውስጥ ጊዜ፣ ገንዘብ፣ ዕውቀታቸውን እያበረከቱ ያሉ እኮ የህዋት ዱላ በእነርሱ ወይም በወገኖቻቸው ላይ አማራ በመሆናቸው ብቻ ያረፈባቸው ወጣቶች ናቸው። ይቅርታ፣ እኛ እኮ አማራነትን ኑረንበት ተወልደንበትና ተሰቃይተንበት የምናውቀው ማንነታችን እንጂ እንደ ሌሎች በወሬ የሰማነው ታሪክ አይደለም። የአማራ ወጣቶች እኮ ደረታቸውን ለጥይት የሰጡበት ወንበር ላይ ለመቀመጥ ሳይሆን አማራ በመሆናቸው ብቻ ከስራ ታግደው ድንጋይ እየፈለጡ ሚስቶቻቸው ከወሊድ ተከልክለውባቸው ወደ ቀበሌ እንኳን ለአመራርነት እንዳይቀርቡ ማዕቀብ ተጥሎባቸው ታስረው ተገርፈው የስቃይ ሁሉ ስቃይ የመጨረሻ ስቃይ ተተግብሮባቸው ነው። ሶስተኛ፣ አንዳንድ ደረቅ ውሸቶቹን ደግሞ እናንሳ። በብሔር ወይም ዘር መደራጀት ለአማራ ሲሆን የሰይጣን መንገድ፣ ለሌሎች የተቀደሰ ጎዳና የሚሆነውስ ለምንድን ነው? እኛ አማራ ወጣቶች ታሪክ ልንሸጥ ወይም ልንሸራረፍ ሳይሆን የትንሻፈፈ ታሪክን ልናርምና እየታገልን ያለ ነው። እኛ እኮ ታሪካዊውን የኢትዮጵያ ሰንደቅ ዓላማ ይዘን የአባቶቻችንን ታሪክ አክብረን የኢትዮጵያ ታሪክ የጋራ ታሪካችን ነው ብለን የተነሳን እንቁ የአማራ ልጆች እንጂ ኢትዮጵያና ኢትዮጵያዊነትን ክደን የተነሳን አለመሆናችንን እናንተም በደም ታውቁታላችሁ። ከዚህ በተቃራኒ ካሉት ጋር ድርድር ውስጥ ውይይት ስታደርጉ፣ ግንባርና ንቅናቄ ስትመሰርቱና የመሰረቱትን ብሔርተኞች ድርጅቶች ጋር በጋራ ስትሰሩ፣ ታዲያ ምን ነው ከኢትዮጵያ ሕዝብ ወዳጅና ባለቤት ከአማራው ጋር አብሮ ከመስራት ይልቅ መደራጀትማ የወያኔ አጀንዳ ነው ለማለት ደፈራችሁ? እውን የሀገር ወዳዱ አማራ ድርጅቶችን የወያኔ የሌሎች የብሔር ድርጅቶች ደግሞ የተቀደሰ የሚያደርገው ምን ይሆን? ይልቅስ እዚህ ጋር በ2001 ዓመተ ምህረት የታተመን አንድ ጽሑፍ ያስታውሰኛል። ሥልጣን ከአማራና ከትግራይ ልሂቃን ሊወጣ ይገባል የሚለውን የግንቦት ሰባት ልሳነ እትም ጥቅምት ወር 2001 ዓመተ ምህረት። እናም በጎንደርና ጎጃም ስም የመጣችሁ አንዳንዶቹ በሴራ አማራን ከጨዋታ ውጭ ለማድረግ፣ አብዛኛው ደግሞ በይዋህነትና ለገጠመን ችግር አፋጣኝ መፍትሄ መስሏችሁ በይዋህነት የአማራ ወጣት ጠላቱንም ሆነ የሚጎዳውን ጠንቅቆ የሚያውቅ መሆኑን ተረድታችሁ ጊዜ አታባክ ነው። ከአማራ ወጣቶች ላይ ዐይናችሁንም እጃችሁንም አንሱ። የዲያስፖራ በአድንም ሆነ የወያኔ ጉዳይ አስፈጻሚ የምትሏት ቃል እየተስቃየ ያለው ታችኛውና የብአዴን አባላትና አመራሮች በአማራ ተጋድሎ እንዳይሳተፉና የአማራ ትግል ዳር እንዳይደርስ እንጂ ማን ምን እንደሆነና እንደነበር እናንተም እኛም በደንብ እንተዋወቃለን። ከእናንተ ውስጥ እኮ ያውም በመሪነትም ጭምር በወያኔም ሆነ በደርግ ወቅት እጁ ምን እንደነካ ሰፊ ትችት የሚቀርብበት በርካታ ነው። ምናልባትም ቀን ሲወጣ ሊጠየቅ የሚችል ይሁሉ። አራተኛ፣ አማራ እኮ ራሱን ከጥፋት የመታደግ የህልውና ትግል እንጂ እናንተ እንደምታስቡት የዲሞክራሲ ወይም የምረጡኝ ተመረጡ አይደለም። እኛ በአማራነታችን የታወጀብንን የዘር ማጥፋት ወንጀል እየተዋጋን ነው። የእናንተ የነጻነት ጥያቄ በአማራ ወጣት ዘንድ በሁለተኛነት የሚመደብ ነው። እያወቃችሁትም ቢሆን ብዙዎች አሁንም የአማራን ትግል ላለመቀበል ምክንያት ትደረድራላችሁ። እውነታው ግን የአማራ ትግል በጠላትነት ፈርጆ ዘሩን እያጠፋው ካለው ወንበዴ ጋር ነው። ይህንን ካልተረዳችሁ የአማራ ወጣት ብዕሩን ብቻ ሳይሆን ጦሩንም ወደ ሌሎችም ሊሰብቅ ይችላል። አሁን ረፍዷል፣ ሳይመሽ ግን ብታስቡበት ይሻላል። የአማራ ሕዝብ ጠላቱ ብዙ እንደሆነና ትግሉን ፈታኝ እንደሆነ ትግሉን ገና ሳይጀምረው ነው እቅድ አውጥቶ የጨረሰው። የአማራ ለአማራ በአማራ የአማራ ተጋድሎ ያሸንፋል።
Just a little. ወልቃይት ጠገዴ ማን ነው? የወልቃይት ጉዳይ ከፍተኛ ደረጃ ላይ ደርሶ ደም ያፋሰሰ ባለበት ባሁን ወቅት ቴድሮስ አዳህኖም የወልቃይት የትግራይ ግዛት አድርገው በመቁጠር የአማራ ብሔር ተወላጆች ወልቃይት መጣው መኖር ከፈለጉ በትግራይ ህዝብ በደስታ ይቀበላቸዋል በማለት የትግራይን ህዝብ ወክለው ስለ ወልቃይት የትግራይ ክልልነት በድፍረት በፌስቡክ ይሄንን ብለዋል። ሙሉ ቃሉን ነው። በጎንደር የተከሰተው የማንነት ጥያቄ ሰበብ በማድረግ አንዳንድ ግለሰቦች በጥብጥ ለማንሳት ቢሞክሩም መንግስታችን በሰከነ ዘዴ ባጥር ጊዜ ውስጥ ተቆጥር ስራ አውሮታል። የፌደራል ጉዳዮች ሚኒስቴር ከአማራ ተወላጆች ጋር በመወያየትና በማሳመን የወልቃይት መሬት የትግራይም ሆነ የአማራ ተወላጆች በጋራ እንዲኖሩበት በመግባባት ላይ ይገኛል። የወልቃይት አማራ ነው በማለት የሚነዛው ፕሮፓጋንዳም የሐሰት መሆኑንና ህዝብን ከህዝብ ለማጋጨት የታለመ በመሆኑ ሊወገዝ ይገባዋል። የትግራይ ህዝብና የአማራ ህዝብ ለረጅም ጊዜያት በመቻቻልና በመከባበር አብሮ የኖሩ በመሆናቸው በጥቂት ግለሰቦች ፍላጎት የሚጣሉ አይደሉም። የትኛውም ብሔር በየትኛውም የኢትዮጵያ ክልል በመሄድ የመኖር መብት ያለው በመሆኑ የአማራ ብሔር ተወላጆች ወልቃይት ጠገዴ ሄደው ቢኖሩ አንድም የትግራይ ተወላጅ ቅሬታ እንደማይሰማው ላረጋግጥላችሁ እወዳለሁ። በዚህ አጋጣሚ የትግራይ ህዝብ አማራ ወንድሞቹን በፍቅር በማየት የተለመደ እንግዳ ተቀባይነቱን በተግባር ማሳየት እንዳለበት ለማሳሰብ እወዳለሁ ብለዋል። ለመሆኑ ወልቃይት የማን ነው? ሆርን ኦፍ ኢየርስ ላይ ዘአዲስ በሚል መጠሪያ በተጻፈው የታሪክ ማስረጃ አንጻር ይህንን የተነተናል። ወልቃይት ላለፉት 1000 ዓመታት በትግራይ ስር ተዳድራ አታውቅም። የታሪክ ማስረጃዎች የኢትዮጵያ መንግስት የሃዴግ አዲስ አበባን ከተቆጣጠረ በኋላ ከወሰዳቸው አበይት ኩነታት አንዱ የኢትዮጵያ ሀገሪቱን የፖለቲካ አስተዳደር ካርታን በመቀየሩ እንደሆነ ይታወቃል። የኢትዮጵያ ክፍላተ ሀገራት ካርታ እንደ አውሮፓውያን ዘመን አቆጣጠር በ1994 ቢቀየርም አዲሱ ካርታ ብዙ የማንነት ጥያቄዎችን አስነስቷል። ይህም የዳግም መካለል ጥያቄ ከመነሳባቸው ቦታዎች ውስጥ አንዱ ወልቃይት ነው። እንዲህ አይነት የማንነት የመካለል ጥያቄ ሲቀርዋና መፍትሄ የሚሆኑት የታሪክ ሰነዶች ናቸው። የታሪክ ሰነዶች ስለ ወልቃይት ግን ምን ይላሉ? ላለፉት ብዙ መቶ ዓመታት የተጻፉ የታሪክ ሰነዶች ምን እንደሚሉን መመር። አንድ፣ ወልቃይት ጠገዴ ያላማጣ ኮረም በአጼ ዮሐንስ ዘመን በትግራይ ስር አልነበሩም። የታሪክ ሰነድ ማስረጃ፣ አጼ ዮሐንስ ከ1871 እስከ 1889 እንደ አውሮፓውያን ዘመን አቆጣጠር ኢትዮጵያን የመሩ ንጉስ ናቸው። ንጉሱ በንግስና ዘመናቸው በራሳቸው ጠንካራና ደካማ ጎን ቢኖራቸውም ከጠላት ድርቦች ጋር በመፋለም ለሀገራቸው ክብር ህይወታቸውን የሰጡ ንጉስ ናቸው። ጥቂት የማይባሉ የህወሓት ሰዎች የወልቃይትና ጠገዴ ጋር በተያያዘ የሚጠቅሱት እሳቸውን ነው። ወልቃይትና ጠገዴ በጥንት በአጼ ዮሐንስ ዘመነ መንግስት በትግራይ ስር ነበሩ በማለት እንደ ዋና መከራከሪያ ሲያቀርቡ ይደመጣል። እውነታውን የዘገቡት የታሪክ ሰነዶች ናቸውና ሰነዶችን እንመርምር። በአጼ ዮሐንስ ዘመን የነበረው የትግራይ ግዛትና በአጠቃላይ የኢትዮጵያ ግዛት ምን እንደሚመስል በዝርዝር በሀገር ውስጥና በውጭ ሊቃውንት ተጽፏል። ስለ ወልቃይት አስተዳደርም በማን ስር እንደነበር በዝርዝር ጽፈውታል። ለእነዚህም የውቁ የፈረንሳይ ጂኦግራፈር ፕሮፌሰር አሊስ ሬክለስ መጽሐፍ በዋቢነት ሊጠቀስ ይችላል። በዩኒቨርሲቲ ኦፍ ብራሰልስ ኮምፓራቲቭ ጂኦግራፊ ፕሮፌሰርና የዲፓርትመንቱ ኃላፊ የነበረው ይኸው ፕሮፌሰር በ1880 ጀምሮ በርካታ መጽሐፍቶችን በዓለም ጂኦግራፊ ላይ ጽፏል። በእነዚህ መጽሐፍቱ ከለንደን ፓሪስ የጂኦግራፊካል ሶሳይቲ የወርቅ መዳሊያ ተሸላሚ አድርገውታል። ከእነዚህ መጽሐፍት አንዱ በ1880 የተጻፈው ዘ ኤርዝ ኤንድ ኢትስ ኢንሃቢታንትስ በሚለው ሲሆን 9 ተከታታይ ክፍሎች አሉት። ከነዚህ መጽሐፍ ክፍል 4 በገጽ 443 ላይ የሰሜንና የምስራቅ አፍሪካን የወቅቱ ጂኦግራፊ በዝርዝር ይተነትናል። ማጼ ዮሐንስ ዘመን የነበረውን የኢትዮጵያ ክፍላት ሀገራት በዝርዝር ቁልጭ አድርጎ እንዲጽፎታል። ዘይ አምሃራ ገቨርንመንት ፕሮቪንስ ደምቢያ ጭልጋ የኔታጅራ ጣቁሳ ቋራ በየመደር ጉና ሳይንት ዋድላደላንታ ወገራ ሰሜን ጸለምት አርማጭሆ ጠገዴ ቆላ ወገራ ዋልድባና ወልቃይት። ከላይ ለመግለጽ እንደተመከርኩት ይህ ጽሑፍ በተጻፈው በ1880ዎቹ ባጼ ዮሐንስ ሀገሪቱ ንጉስ በነበሩበት ዘመንና የተጻፈውም በጊዜው ከነበሩ የተለያየ ጂኦግራፊካል ሶሳይቲ የወርቅ ሜዳይ ተሸላሚ የሆነ ባለሙያ ፕሮፌሰር ነው። ይህ በ1880 የተጻፈ መጽሐፍ እንደሚያስረዳው ባጼ ዮሐንስ ዘመን ወልቃይት ጠለምት ዋልድባ አላማጣ በሙሉ በትግራይ ስር አልነበሩም። እነዚህን ቦታዎች በስም ጠቅሶ እንደሚነገረን በትግራይ ስር ሳይሆን በጎንደር ስር ነበሩ። ባጼ ዮሐንስ ዘመን ወልቃይትና ጠገዴ በትግራይ ስለ ነበሩ ነው አሁን ወደ ትግራይ የተቀለላቸው የሚለው መሰረት የሌለው መሆኑን ይህ ማስረጃ ያሳየናል። ካጼ ዮሐንስ በፊትስ እነዚህ ቦታዎች ተዳደሩ የነበሩት በማን ነው የሚለውን እንመልከት። አጼ ቴድሮስ ዘመን ንጓዝ 2 አጼ ቴድሮስ ዘመን ወልቃይት ጠገዴ በትግራይ ስር አልነበሩም። የታሪክ ማስረጃ ሰነዶች አጼ ቴድሮስ ከ1818 እስከ 1868 እንደ አውሮፓውያን አቆጣጠር የነበሩ ስመገናና የኢትዮጵያ ንጉስ ነበሩ። በቦታው የነበሩ መሳፍንትን አሸንፈው በማዕከላዊ መንግስት ከመሰረቱ በኋላ ቀጣይ ራያቸውን በምዕራባውያን ቴክኖሎጂ ኢትዮጵያ እንዲመረት ማድረግ፣ ለዚህም በርካታ የአውሮፓ ሀገራት ጋር ግንኙነት መስርተው ነበር። የአውሮፓውያን ጥበበኞችን ኢትዮጵያ ለማስቀረትና ጥብቅ ግንኙነት ለመመስረት አጼ ቴድሮስ ልጃቸውን ለአንድ የስዊዝ ኢንጂነር እስከመዳር ደርሰው ነበር። በዚህ ምክንያት በርካታ አውሮፓውያን ጠቢባን በአጼ ቴድሮስ ዘመን በኢትዮጵያ ተዋል። እነዚህም ባለሙያዎች ኢትዮጵያ መጣው ስለ ሀገሪቱ ዝርዝር ጽፈዋል። በእንግሊዝ መንግስት የኢትዮጵያ ግንኙነት መሻከር ሲጀምር እንግሊዞች ስለ ኢትዮጵያ ይበልጥ የማወቅ ፍላጎታቸው ጨመረ። የእንግሊዝ መንግስት በኢንተሊጀንስ ሰዎች በእንግሊዝ መንግስት ፓርላማ ጸጥታው ኃይል ኢትዮጵያ በሚገባ ያውቃት ዘንድ ትእዛዝ ወጣ። የእንግሊዙ ቶፖግራፊካል ኤንድ ስታቲስቲካል ዲፓርትመንት ኦፍ ዋር ኦፊስ በኤሲ ኮክ በተባለ የእንግሊዝ ኮሎኔል አማካይነት ስለ ኢትዮጵያ በ15ኛው ክፍለ ዘመን ጀምሮ በተለያዩ አውሮፓውያን የተጻፉ መጻሕፍት በአንድ ላይ እንዲጠረዝ ተደረገ። ቀውይ መጽሐፍ እንደ አውሮፓውያን ዘመን አቆጣጠር ከ1867 የታተመው በንግስቲቷ ጥያቄ ለእንግሊዝ ሃውስ ኦፍ ኮመንላውስ ግብአት ይውል ዘንድ መሆኑ ነው። በዚህ መጽሐፍ ውስጥ በወቅቱ የኢትዮጵያ ዝርዝር ጉዳይ ተጽፏል። ይኸውም መጽሐፍ ስለ ወልቃይት ጠገዴም በአጼ ቴድሮስ ሲሆን ከሳቸው በፊት በማን ስር ይተዳደሩ እንደነበር በዝርዝር ያትታል። በዚህ በ18ኛው ክፍለ ዘመን የትግራይን ወሰኖች በማያሻማ ሁኔታ በግልጽ አስቀምጦታል። የትግራይ ወሰን በምዕራብ ሽሬ፣ በምዕራብ ደቡብ ተምቤንና አዴት፣ በደቡብ ገርአልታ፣ በምስራቅ አጋሜ፣ በሰሜን መረብና በለሳ ናቸው። የታሪክ ሰነዶች ከአጼ ቴድሮስ ዘመን የሚነግሩን ወልቃይት ጠገዴ በትግራይ ስር አልነበሩም። ከዛ በፊት በወልቃይት ጠገዴ በትግራይ ስር ነበሩ? አሁንም የታሪክ ሰነድ እንመርምር። 3 በዘመነ መሳፍንት የዘመን ወልቃይት በትግራይ ስር አልነበሩም። የታሪክ ማስረጃ ሰነዶች እንደሚታወቀው ከአጼ ዮአስ ሞት ጀምሮ በአጼ ቴድሮስ እስኪነሱ የነበረው ዘመነ መሳፍንት ይባላል። በዚህ ዘመን የኢትዮጵያ ማዕከላዊ መንግስት አልነበራትም። መሳፍንቶች የገነኑበትና በኢትዮጵያ አገሪቱ ማዕከላዊ አስተዳደር የጠፋበት ዘመን ነበር። በዚህ ማዕከላዊ መንግስት ህግ በሌለበት ወቅት እንኳን ወልቃይት ጠገዴ፣ ዋልድባ፣ አላማጣ፣ ኮረምና የመሳሰሉት ቦታዎች በትግራይ ስር አልነበሩም። አሁንም ማስረጃዎችን እነሆ። ጀምስ ብሩዝ የተባለ ስኮትላንዳዊ በዘመነ መሳፍንት ኢትዮጵያ መጥቶ የኢትዮጵያ በዘመኑ ምን ትመስል እንደነበረ ቁልጭ አድርጎ አስቀምጦታል። እያንዳንዱ መስፍን ግዛቱ የት ድረስ እንደነበር፣ የትኛው መስፍን ማንን ይገዛ እንደነበር በሰፊው ተንትኖታል። በዚህም መሰረት ስለ ትግራይ ግዛት እንዲህ ሲል ምስክርነቱን ይሰጣል። ጀምስ ብሩዝ በዚህ መጽሐፉ ቻፕተር 10 ጂኦግራፊካል ዲቪዥን ኦፍ አቢሲኒያ ኢንቱ ፕሮቪንስ በሚል አንቀጹ ላይ በይበልጥ ቁልጭ አድርጎ ይህንን አስቀምጧል። ጉዳዩ ባጭሩ ሲያስረዳ ተከዜ ዘ ናሽናል ባውንደሪ ቢትዊን ትግራይ ኤንድ አምሃራ፣ በግርድፉ ሲተረጎም ተከዜ የትግራይና አማራ የተፈጥሮ ወሰን ብሏል። ከላይ ለአብነት ያስቀመጥኳቸው ሊቃውንት በጊዜ ቦታና በዜግነት አይገናኙም። ለምሳሌ አጼ ዮሐንስ ዘመን የነበረው አሊስ ሬክለስ ፈረንሳዊ፣ በአጼ ቴድሮስ ዘመን የነበረው የኢትዮጵያ ግዛት የጻፈው እንግሊዛዊ፣ ጀምስ ብሩዝ ደግሞ ስኮቲሽ ነው። ነገር ግን በተለያየ ጊዜ መጥተው ያዩትን የተገነዘቡትን ጽፈዋል። የሚናገሩት አንድና ተመሳሳይ ነው። እውነት ምንጊዜም አንድ ናትና። 4 ወልቃይት በ1630ዎቹ በማን ስር ነበረች? በ16ኛው መቶ አጋማሽ ላይ ያሉ የታሪክ መዛግብታት እንደሚነግሩን ተመሳሳይ ነገር ነው። ተያዩ ወገኖች ተረጋግሞ የሚጠቀሰው የኢማኑኤል በሬዳ መጽሐፍ የሚተነተነው ያንኑ ነው። ይሄ መጽሐፍ የተጻፈው በ1634 ሲሆን ጸሐፊው ኢማኑኤል በሬዳ ይባላል። በወቅቱ የነበረው የትግራይ ግዛት በዝርዝር አስቀምጦታል። እሱም እንደሌሎቹ ጸሐፊ አሁንም ወደ ኋላ ይራቀን ሄድና ወልቃይት ጠገዴ በእናጼ ዘርዓ ያዕቆብ ዘመን በማንስር ነበሩ የሚለውን እንመልከት። 5 አጼ ዘርዓ ያዕቆብ የገዙበት በ14ኛው ክፍለ ዘመን ወልቃይት ጠገዴ የትግራይ ስር አልነበሩ። ስረጃ ሰነዶች አጼ ዘርዓ ያዕቆብ በኢትዮጵያ ታሪክ ከተነሱ ሃያልና ሊቅ ነገስታት ውስጥ አንዱ ነበሩ። በቀድሞ ስሙ ፈጠጋር አሁን ስሙ ኦሮሚያ ዋሽወልዝ አካባቢ የተወለዱት አጼ ዘርዓ ያዕቆብ የሃዲያ ሲዳሞ ንጉስ ልጅ የሆነችው ኤሌኒን አግብተው በ37 ዓመታቸው ከነገሱ ጀምሮ በርካታ ቤት ስራዎችን አከናውነው አልፈዋል። እኒሁ ንጉስ ከፍተኛ የጥበብ ፍቅር የነበራቸው ከመሆናቸው ባሻገር ራሳቸው ብዙ መጽሐፍትን ጽፈዋል። በሳቸው ዘመንም ብዙ መጽሐፍት እንዲጽፉ ድጋፍ በመስጠት አያሌ መጽሐፍት ተጽፈዋል። በእነዚህ መጽሐፍት በአክሱም ንብረ እድ የተጻፈው ዜና አክሱም መጽሐፍ አንዱ ነው። በዜና አክሱም የሃይማኖታዊ ሀተታው ባለፈ ስለ 14ኛው መቶ ክፍለ ዘመን የኢትዮጵያ ዝርዝር ጽፈዋል። ይህ መጽሐፍ በኢትዮጵያን አጠቃላይ ወሰንና ታሪክ ብቻ ሳይሆን የክፍላተ ሀገራትን ድንበር ጥንቅቅ አድርጎ ዘግቦታል። የትግራይንም ክልል በካርታና በጽሑፍ እንደሚከተለው ይገልጻል። ይህ መጽሐፍ በተመሳሳይ መልኩ የሚነግረን ወልቃይት ጠገዴ በፍጹም የትግራይ አካል እንዳልነበሩ ነው። ዮሐንስ መኮንን ኢትዮጵያ ዘ ላንድ ኢት ዘ ፒፕል ሂስትሪ ኤን ካልቸር በሚል መጽሐፉ ገጽ 351 የአጼ ዘርዓ ያዕቆብ ዘመነ መንግሥት የነበረውንና በመጽሐፈ አክሱም የተተነተነውን የትግራይን ካርታ እንዲህ ያቀርበዋል። በተመሳሳይ ሁኔታም ዘ ወርልድ ትሩ ማፕስ ኤ ሂስትሪ ኤንድ ካርቶግራፊ ገጽ 352ን ይመልከቱ። በጆን አር ሾርት ተጻፈው በዓለም ጂኦግራፊ የሚተረከው መጽሐፍ በ15ኛው ክፍለ ዘመን የነበሩ የትግራይ ግዛቶች ከላይ የተጠቀሱት መሆናቸውን መጽሐፍ አክሱምን በመጥቀስ ያስረዳል። የዚህም መጽሐፍ ተመሳሳይ መልኩ የሚነግረን ወልቃይት ጠገዴ በፍጹም የትግራይ አካል እንዳልነበሩ ነው። ስድስት ቋንቋን መሰረት እንወዳደረገው ክልል አንመልከት። በኢትዮጵያን ወጣት አርበኞች ቁጣ ያሳሰበው ኢጣሊያ በኢትዮጵያ ቋንቋና በዘር በትኖ ለመግዛት ያቀደውን መርዝ ይፋ አወጣ። በዚህም እቅድ ፊታውራሪ የሆነው አንዱ ፋሽስቱ ባሮን ሮማን ፕሮቼስካ አቢሲኒያ ዘ ፓወር ኦፍ ባረር በሚል መጽሐፉ እንዳሳወቀው የኢትዮጵያን ለመግዛት በዘር መከፋፈል፣ በመካከላቸው ጥላቻን በመዝራት እርስ በርስ በማናከስ ሀገራቸውን በዘር መከፋፈል የሚለውን እቅድ በተግባር ጀመረ። በዚህ መሰረት ዘርና ቋንቋን መሰረት ባደረገ ሽንሸና ኢትዮጵያን 5 ቦታ ከፈለ። እነዚህ ክልሎች አማራ፣ ኤርትራ ወይም ትግሬ፣ ሐረር፣ ኦሮሞ፣ ሲዳማ፣ ሸዋና ሶማሌ ናቸው። ኢጣሊያ ይህንን የግዛት ሽንሸና ሲያካሄድ መሰረት ያደረገው ዘርና ቋንቋን ነበር። የሚከተለውም 80/20 የሚለውን መርህ ነበር። በ80% በላይ ህዝቡ የሚናገረውን ቋንቋ መሰረት በማድረግ እንደየክልሉ ይደለድላል። የሸዋን ግን ለብቻው ለይቶ መቆጣጠር ይገባል ብሎ በማመኑ ሸዋንና ሐረርን ለብቻ ለይቶታል። እንደ ነጥማችን ስንመለስ በዚህ የቋንቋ ሽንሸና መሰረት ወልቃይት ጠገዴና ጠለምት ወደ ትግራይ ወይም ኤርትራ አልተካተቱም፣ በጎንደር ስር ነበሩ። እነዚህ የጣሊያን ቋንቋና ዘርን መሰረት ያደረገ ካርታ ላይ በግልጽ እንደሚታየው የትግራይ ድንበር ተከዜ እንጂ ከተከዜ ተሻግሮ አይደለም። ላለፉት 25 ዓመታት ተቃውሞ ሲካሄድባቸው የከረሙት ወልቃይትና ጠገዴ፣ አላማጣ፣ ኮረም በፍጹም የትግራይ ስር እንዳልነበሩ በግልጽ ያሳየናል። 7 አንዳንድ ሚዲያዎች ደጋግሞ የሚያነሱት ነጥብ አለ። ይህም ወልቃይት ጠገዴና ሌሎች ወደ ትግራይ የተከለሉ ቦታዎች ጥንት የትግራይ እንደነበሩና አጼ ኃይለ ሥላሴ ምስራቃዊ የትግራይ ገዥ የነበሩትን ከደጃዝማች ኃይለ ሥላሴ ጉግሳ አርአያ ጋር በመጣላታቸው ወልቃይትና ጠገዴን ወደ ጎንደር ወሰዱት የሚል ነው። ሌላው የማያስማማው ነጥብ ደግሞ በቀዳማዊ ወያኔ አመጽ ምክንያት በማድረግ ትግራይን ለመቅጣት ወልቃይት ጠገዴን ወደ ጎንደር ከለሉት የሚለው ነው። እስካሁን ከላይ የገለጽናቸው ሰነዶች ለዚህ ነጥብ በቂ ማስረጃ ቢሆኑም ካርታን መሰረት ያደረገ መረጃ የሚጠይቅ ሰው እነሆ። ይህ ካርታ በኢጣሊያኖች በ1928 ዓ.ም የተሰራ ነው። የኢትዮጵያን በደንብ ካጠኑ በኋላ እያንዳንዱ ክፍለ ሀገር ካርታ ሰርተዋል። ያኔ ገና ኃይለ ሥላሴ ጉግስ አልከዳም። ያኔ ቀዳማዊ እንቅስቃሴ አልነበረም። የቀዳማዊ ወያኔ እንቅስቃሴ በ1943 ነበር። ይህ ካርታ ግን ከዛ ብዙ ዓመታት በፊት የተሰራ ነው። አንባቢ ለይቶ ይፍረድ። ወልቃይት ጠገዴን ነጥለን ስንመለከት ካርታው ይህንን ይመስላል። 8 በዘመነ ኮሎኔል መንግስቱ ኃይለ ማርያም ወልቃይት ጠገዴ። በካምብሪጅ ዩኒቨርሲቲ የአፍሪካ ጉዳዮች ላይ ይበልጡንም በኢትዮጵያ ታሪክና ፖለቲካ ላይ ከፍተኛ ምርምር ካደረጉት ሰዎች ውስጥ በዋነኛነት የሚጠቀሱት ፕሮፌሰር ክርስቶፈር ካላፓም ናቸው። ከፍተኛ በአውሮፓ አቆጣጠር ከ1990 ህወሓት አዲስ አበባን ከመያዙ አንድ ዓመት በፊት ድንቅ የሆነ መጽሐፍ አሳትመው ነበር። በዚህ መጽሐፋቸው ላይም ስለ ወልቃይትና ጠገዴ ጉዳይ እሳቸውም ከዚህ ዘመን ያሉ ኢትዮጵያ ነክ ፕሮፌሰሮች ምስክርነታቸውን ተመሳሳይ ከካምብሪጅ ዩኒቨርሲቲ ክሮሶፈር ካላምፓም ጋር ይስማማሉ። ቃሉን እነሆ ጥሬ ትርጉሙ የሚመከተሉት ወልቃይት ጠገዴ በተፈጥሮ የተካለሉበት ሰቲት ተከዜ ወንዝ ውስጥ ወደ ውስጥ ገብተው በትግራይ የተገዙበት በታሪክ ውስጥ አንድም ጊዜ አልነበረም፣ ግን የጎንደር ሰሜን ነበሩ ሲሉ በአንድነት ያረጋግጣሉ። ያፄ ዮሐንስ ልጅ ልዑል ራስ መንገሻ ስዩም እንዳረጋገጡት የትግራይ ወሰን ተከዜ እንጂ ተከዜ ተሻግረው ያሉት ወልቃይት ጠገዴ አይደሉም ብለዋል። አሁንም ቢሆን ወልቃይት የማንነት ጥያቄ ከ50 ሺህ ሰው ፊርማ አሰባስበው ነው ፌዴሬሽን ምክር ቤት የሄዱት። እንዲህ ይሄ ሁሉ ጫና ወከባና ግድያ ባለበት በዚህ ወቅት 50 ሺህ ሰው ፊርማ ማሰባሰብ ከቻሉ ነጻነት አግኝተው ሁሉም ነገር ቢንቀሳቀሱ ምን ያህል ሰው ፊርማ ማሰባሰብ እንደሚችሉ መገመት ቀላል ነው። ያለው እውነታ ይሄ ነው። አሁንም ከላይ የጠቀስኳቸው ፕሮፌሰር ክላፕማን ቋንቋ ልጠቀምና ወልቃይትና ጠገዴ በኢትዮጵያ ታሪክ የትግራይ ስር ሆነው አያውቁም። ለመጀመሪያ ጊዜ በትግራይ ስር እንዲካተቱ የተደረገው በ1994 ኢህአዴግ ኢትዮጵያን በጠመንጃ ኃይል ከተቆጣጠረ ጊዜ ወዲህ ነው። ታዲያ እውነታዊ ሆኖ እያለ በመግቢያችን እንደገለጽነው ሚኒስትር ቴድሮስ አድሃኖም ችግሩ ቢከሰት መንግስታችን በሰከነ መንገድ እየተፈታ ይገኛል ሲሉ በህዋቶች መዝገበ ቃላት በሰከነ መንገድ መፍታት ማለት አፋኝና ገዳይ በሌሊት ከእንቅልፍ ቀዝቅሶ ተኩስ መክፈት ይሆን? ምናልባትስ የህዝብ የማንነት ጥያቄ አቅራቢ ወኪሎችን እንደ ወንጀለኛ ከያሉበት እያደኑ ማሰር፣ ማጋዝና መግደል፣ እንዲያም ሲል እንደ እድል ሆኖ ፍትህ እንደ ሰማይ በራቀው የኢትዮጵያ ፍርድ ቤት የፈጠራ ክስ መስርቶ የሐሰት ምስክርና ማስረጃ ሰልጥኖ በግንቦት ሰባትና ከሻቢያ ጋር ሳይተዋወቁ በግድ አስተቃቅፎ ቀሪውን ህዝብ በማሽማቀቅ ዝም ማሰኘት ይሆን? ወይንስ ደግሞ በሚሊዮኖች የታደሙበትን የተቃውሞ ሰልፍ ጥቂት በሚል እያጠለጠሉ ሰልፉን ያደራጁት የውጭ ኃይሎችና አስመራ ነው በማለት ማብጠልጠል፣ በኃይል ለመደፍጠጥ በንጹሐን ላይ በመተኮስ የእነዚህን መልስ ያው በለመዱት በፌስቡክ መስኮቶ አለያም በኢቢሲ ቢገልጹት እንወዳለን። ከዚህ በታች ደግሞ ዋናው ፍሬ ነገር ወልቃይት አማራ ነው ብለው የሐሰት ፕሮፓጋንዳ የሚነዙ ወገኖች ከትግራይ ወንድሞቻችን ጋር ለማጣላት ነው ሲሉ እንደ ኮሜዲያን የተጫወቷት ቀልድ ነበረች። እውነት ቀልድ ላለመጫወቱ እርግጠኛ ባንሆንም ካላበደ በቀር ዱባ ቅል አይጥልም የምትለዋን ብሂል ገላጭ አረፍተ ነገር ተገቢ ሆኖ ተመልክተናታል። በእርግጥ እርሶ አይፈረድቦትም። ታሪክ ዓለም አጥናቶ ብቻ ሳይሆን ታሪክን የሚጠላ የነፍስ አባት ደቁ ነው። ረጅም ታሪክም ያላት ሀገራችንን በመቶ ዓመት በገደበ ግልብ እውቀት በጠነሰሰ መሪ ተቃይንተው ያደጉና ለአቅመ አዳም የደረሱ ሰው በመሆኑ ጭምር ነው። ሌላው አስቂኝ ንግግርዎን እንመልከት። ድርጅቶ ህወሓት ከበረሃ በነበረበት ወቅት በሩቅ የሚሳሳላትን ወልቃይትን እንደ ጎመጃ አንበሳ ዘሎ ለመዋጥ ተመኝቶ አቅሙ ሲጠነክር በኃይል ወሮ በመሃል ትግራይ ሰው እያመጣ ሲያሰፍርና ነባሩን ህዝብ እንደ ሬድ ኢንዲያንስ በሽራሮና በበርካታ እንደ ጀርመን ናዚ በሀበሻ ምድር በገነባቸው ጌቶ እያሰቃየ ሲገድል ጉልበት ያለው እግሬ አውጪኝ ብሎ ወደ ስደት ሲጣል መኖሩን እያወቁ ጭራሽ በእንግድነት ባደራችሁበት ቤት ውስጥ ምን ያምርሃል ማለት ሲጀምሩ ይህ ምጸት ሳቅ አሳቁን። በእርግጥ አንድ እውነት የመጨረሻ ላይ ለመናገር ሞክረው ግን መሀከል ላይ እግረ ሸፋፋ አደረጉት። እውነት የትግራይና የአማራ ህዝብ ለማጣላት ማንም ቢሞክር የሚሳካለት አለመሆኑን ነበር። ለዚህ ለብዙ ሺህ ዓመታት ለአንድ ቤተሰብ አባል ሆኖ የኖረውን ህዝብ በሰላማዊ ግንኙነት ሳንክ የፈጠራችሁበት እናንተ መሆናችሁን አለመረዳታችሁ ነበር ክፋቱ። ዛሬ ይህን ነገ የተፈጸመ ባሉትና ነገም በእናንተ ግብዓተ መሬት ለማቅረብ በጋራ መላው የኢትዮጵያ ህዝብ ተነስቶ እንደማይቀረው የታሪክ ቦታችሁ እስካልመለሳችሁ ድረስ የምትፈጽሙት ነውረኛ ገመና ተጠያቂዎች እናንተና እናንተ ብቻ ናችሁ። ለመሆኑ ህወሓት ምን ያህል ሀፍረተ ቢስ መሆኑን የበለጠ የተረዳንበት የንግግሯ አካል ትናንት የቀረጻችሁት የማደናገሪያ የፌዴሬሽን ህግ በማንኛውም ሰው በየትኛውም የሀገሪቱ ክልል በመዘዋወር የመኖርና የመስራት ሀብት የማፍራት መብት አለው። ስለሆነም የአማራ ህዝብ ወደ ወልቃይት ገብቶ መኖር መስራት ይችላል። በጣም የሚያበግን ንግግር። እውነት ልንገሮ፣ የእንግሊዙን እውቅ ኮሜዲያን ሚስተር ቤንን ነው የመሰሉን። ታዲያ እንዲያው በማሽሞረስ ቢሆን ምን ነው ትናንት ድርጅቶ የአማራንና የኦርቶዶክስን እምነት አከርካሪ ሰብረነዋል ብሎ በፎከረ ማግስት በተለያዩ የሀገሪቱ ክፍሎች እናንት በሌሎቻችሁ አማካኝነት በሰጣችሁት ስውር መመሪያ የአማራ ህዝብ በየደረሰበት እንዳበደ ውሻ እየተቀጠቀጠ ለዘመናት ከኖረበት ቀየ ወደዚች ዓለም እንደመጣበት ቅጽበት ባዶ ራቁቱን ሜዳ ላይ ሲወድቅ ይህችን አንቀጽ ጠቅሳችሁ መፍትሄ አልሰጣችሁትም ነበር? ይህንን ያስፈጸሙ አካላት ቅጣትና ከስራ መባረር ይልቅ እነ ሽፈራው ሽጉጤና የመሳሰሉትን ወደ ላይኛው የስልጣን ጫፍ ስታንጠለጥሉት የመመልከታችን እውነታ ውሸት ነው? ዛሬ የተነሳንበት ርዕስ ወልቃይት የማን ነው በሚል ርዕስ እንጂ የህወሓትን ገመና ለመዝገን መሞከር አባይን በጭልፋ ስለሚሆን በዚች ስንኝ ልሰናበት። መታረቅ ይሻላል የበደለ ክሶ የቀማ መልሶ፣ ኑሮ አለኝ አትበል የኔ ጎጆ ፈርሶ ብሏል የኪነቱ ሰው። ከዜማው ጋር ቸር ይግጠመን። Thank you.
ፈርሰው ምን ያራቀጥኛ ለነገራ
አርማጮቻችን በመግቢያችን ላይ እንደገለጽነው ከጣው ስርጭታችን የጥያቄና መልስ ጊዜ ነው። ከእንግዳችን ጋር መስዋዕትነት የነጻነት ተገቢ ዋጋ ነው ብሎ ስለተነሳውና ስለተቀጣጠለው ያማራ ተጋሉን ነው ያያልን። ያማራውን ነገድ የጀግንነት አራያን በመከተል ያቀጣጠለው የለውጥ ሰዓት ግለቱን በመጨመር አማራውን ከጨርሶ መጥፋት ለመታደግ ወሳኝ ምራፍ ላይ መድረሱን በመለከት በውይይታችን ዳስሳለን። ለዚህ ውይይት እንግዳችን በተለያዩ ሜዳዎች ላይ በመቅረብ ስለ አማራው ተጋድሎ ቃለ መጠይቅ በመስጠቀተኛ ተሳትፎ ታደርጋለች። የነበረና ያየ የተሳተፈ የተሟላ ምስክርነት የመስጠት ብቃት አለውና የተሟላ ግንዛቤ እናገኛለን በሚል እንግዳችን አድርገናታል። እንግዳችን በቴሌፎን መስመር ላይ ነች። ጤና ይስጥልኝ ወይዘሮ ርስቴ ተስፋዬ፣ ይሰማሻል?
አዎ ይሰማኛል። ጤና ይስጥልኝ።
ኦኬ፣ መልካም። ወይዘሮ ርስቴ፣ ኢትዮጵያነት ሬዲዮ ጥያቄና መልስ ለማድረግ በጋበዝንሽ መሰረት ፈቃደኛ ሆነሽ መሳተፍ መገኘትሽ በአድማጮቻችን በሬዲዮ የዝግጅታችን ክፍልና በራሴ ስም የከበረ ሰላምታ ያቀርብኩ ወደ ጥያቄና መልስ እንሻገራለን። በቅድሚያ ከይቅርታ ጋር አንቺ እያልኩ ነው ከተፈቀደልኝ እንግዲህ ማናገርሽ። ኦኬ፣ እንግዲህ ወደ ቀጣው ወደ ትግሉን ትንሂድና አሁን በአንቺ ቀጣ በኢትዮጵያ ውስጥ ያለውን በተለይም በአማራው እንቅስቃሴ ተጋድሎ ህልውና ተጋድሎ በመከመልከት ብዙ ክትትሎች ስለምታደርጊ አሁን ያለው ሁኔታ ምን ይመስላል? በሰሞኑ በዛሬው እስከ ዛሬው ድረስ ያለውን እንደው ለአድማጮቻችን ብታጋሪልን በኢንፎርሜሽን ደረጃ። ከዚሁ ጋር ያይዘሽ ምናልባት በሚዲያ ተገልጿል ወያኔ በሱዳን በኩል ለአማራውን ጋሉ ለማፈን ጦርነት ለማወጅ ወደዛ አካባቢ ሰራዊቱ እንዳሰማራና ከሱዳን መንግስትም ጋር ስምምነት እንዳደረገ ይሰማል። እስቲ እነ ማያይዘሽ የመንደዳ ሐሳብ ሰጭን። አመሰግናለሁ።
አመሰግናለሁ። እኔም ይሄንን ሐሳብ እንድገልጽ ስለጋባዛችሁኝ እንግዲህ የአማራ ተጋድሎ አጀማመራው ሁላችሁም ታውቁታላችሁ። ክብርና ሞገስ ይገባቸዋል ለወልቃይት ጸገዴ። የአማራ የማንነት ኮሚቴ ይህንን ጉዳይ በህግና በህገ መንግስቱ ይፈታል ብለው ላይታች ብለው ህዝቡን አስተምረው መብቱን አሳውቀው መቆዘም ሳይሆን በወረቀት ይፈታል ብለው ጀምረውት ያው አምባገነኑ ቲፒኤልኤፍ የወልቃይትን ጥያቄ በወረቀት ሳይሆን በአፈሙዝ ነው ማሳያችሁ ብሎ ለማሽቆጥቆጥ የተደረገው እነዚህ ኮሚቴዎቻችን ሁሉ በእስር ቤት የሞቱትን ሞተው የተጨፈጨፈው ተጨፍጭፎ አሁን ይህንን ጥያቄ የወለደው ትግል ነው። በርሃ ይገባው ራሱ ቲፒኤልኤፍ ገፍትሮት የወጣ እንጂ ሰላም ፈላጊ ህዝብ ነበር። ህግ አለ ብሎ የጠየቀ ህዝብ ነበር። ልጆቹ ስለተጨፈጨፉ ንብረቱ ሁሉ መናው በማይመለከተን በማይመጥነን ጉንበት ሰባት ስበብ እየተደረገ የሞት ራፊ የሆነውን እንደገና እንዳያሰራራ ቲፒኤልኤፍ ለመጨፍጨፍ ስለመጣ ራሱን ሰልፍ ዲፌንስ ለማድረግ ራሱን ለመከላከል የወጣ ትውልድ አባቱ ሲገደል እናቱ ስትደፈር አባቱ ሲሰቃያየ ትውልድ ነው። ገበሬ ነው። ንብረቱን ሀብቱን ጥሎ የወጣ ገበሬ ነው። እና ትግሉ ይህንን ከሆነ በኋላ ሁላችሁ እንደምታውቁት የአማራ መደራጀት ቲፒኤልኤፍ ብቻ አይደለም የሚጠላው፣ ብዙ ጠላት አለን። አማራ ሲደራጅ ጠንካራ ኢትዮጵያ ትገነባለች። አማራ ህልውናው አማራ ጀግንነቱና ለአንድነቱ ምንም ጥርጥር የለውም። አማራ እንዳይደራጅ አማራ የኢትዮጵያ አቀንቃኝ ሆኖ ራሱን ደፍቶ በማንም እንዲገዛ የሚፈልጉ ግን ብዙ ናቸው። ይህንን ግን ጊዜ አልፎበታል። እኛ ለራሳችን መቆም አለብን። መጀመሪያ ይህንን አዲሱ ትውልድ ይህንን አንግቦ ያቀጣጠለው እሳት በምንም ተአምር ሊታጠፍ አይችልም። ቲፒኤልኤፍ አምባገነን ነው። ቲፒኤልኤፍ ጨፍጫፊ ነው። እኔ ቲፒኤልኤፍ ያሳደገኝ ደርግ ነው ጨፍጫፊ እያለ ነው ያሳደገኝ። ገዳይ የማውቀው ደርግ ነበር። ቲፒኤልኤፍ እንደዚህ ሆናል ብዬ አስቤ አላቅም ነበር። የልጅነት የእድሜ የበላ ነው። የቆሰልኩበት የደመሁበት ነው። ይሁን ግን መላ የሌለው የከሰርኩበት ድርጅት ነው። ስለዚህ ቲፒኤልኤፍ ለአምባገነነት ያበቃው የኛ ለመደራጀት ነው እንጂ የሚፈራው አማራው ነው። ከበረሃም አማራ ነው ጠላቴ ብሎ ሲያስተምረኝ የነበረው። አሁንም ሲደራጅ አማራ ያስደነግጠዋል። በተለያየ መልኩ እንዲፈርስ ይደረጋል። እኛም ራሳችን የወረድን ይመስለናል እንጂ የአማራ ጥንካሬ የኢትዮጵያ ህልውና ይጠብቃል የሚል እምነት ነው ያለው። ቴንክ ዩ ከመለስኩት።
አይ በጣም ጥሩ። እስከ ዛሬ ወለድ ድረስ እንደምንከታተለው ያው የአማራ ህልውና ተጋድሎ እንደ እንትን ኃይሉን ሳይቀንስ እንደተከታተለ ነው። ብዙ ድሎችም እንደተጎናጸፈ በዜናዎች ተዘግቧል። ይሄንን የሱዳኑን ጉዳይ ግን ነካላረክሹም በዛ በኩል ያለውን እንትን እስቲ እንግዲህ በቀጣው በምትመለሽበት ሁኔት ተነካው።
የሱዳን እንዲያው ታወጀ አልታወጀ ሱዳን የቲፒኤልኤፍ ቀኝ እጅ መሆኑን እናቃለን። አቲንግ የአማራ ህዝብም ያቃል። መሬት እየተቆረሰ ሲሰጠው በጉቦ እንደሚሰራ ምን እንደሚሰራ እናቃለን። ስለዚህ ህልውናችን በራሳችን ነው እንጂ በሱዳን ተመጣ በዚያ ተመጣ ህዝብ ነው ወይ 40 ሚሊዮን የአማራ ህዝብ ጨፍጭፎ ይጨርሰናል እንጂ በሱዳን ስለመጣ ይህንን ትግል አይታጠፍም። እኔ ስለ ታወጀ ስለ ዜናቸው ምንም ትርጉም አይሰጠኝም። ምክንያቱም ዋናው ፊት ለፊታችን እየመጣ እያፈረሰ እየሞተ የሚሄደው ያለው እጁ እየሰጠ ያለው የራሱ ዋናው አጋዚት ብሎ የሚመካበት ጦር እያለ እንግዲህ በሱዳን ይመጣል ብለን ምንፈራበት ነገር አይመስለኝም። መጠንቀቅ ጥሩ ነው፣ መጠርጠር ጥሩ ነው። ግን በዚያም ሆነ በዚህ ግን ምንም ለትግሉ ችግር ፈጣሪ ብለን አናስብም። እንኳንም በሱዳን በኤርትራም ጥሩ ነገር እንደማይመጣብን ማሰብ አለብን ለማለት ያለው።
አይ በጣም ጥሩ። አሁን እንግዲህ ቀደም ሲል ካልሹ ካልሻቸው ቁም ነገሮች ልነሳና አማራው ለራሱ መቆም አለበት ያልሹን እንግዲህ አማራው ነገድ ጆሮ የሚያቃጭል መስለኛል በሁላችንም ህሊና ውስጥ የሚጉላላ ነው። ስለ ወልቃይት ጠገነ የጸለምቶና ስለሎች ማከባዮች ለጻነት እንግዲህ ሲነሳ በተቀዳሚ እንግዲህ አካባቢው ተወላጆች አቋምና መልካከት አንድነት ማጣት አሳሳቢ የሆነ መጥቷል። የተለያዩ ድርጅቶች ለትግሉ ባለቤትነት አለን ሲሉ ይደመጣሉ። ለምሳሌ አንድ ድርጅት ላንሳና ለሳነ ግፋን በሚባሉና ባንቺ በቀሩትም የወልቃይት ድርጅቶች መካከለ ከረልዩነት ይስማል። ሌላው ምን ተቀስካል ነው ጎንደ ህብረት ማንዱ ነው በመካከላችሁ ወይ መካከላችን ያለው ሐሳብ ልዩነት ምንድነው ታያለሽ? በመሰረታዊ ልዩነቱ ምንድነው? ያንን ለመፍታት ችግሩስ ምንድነው?
ለሳነ ግፋን በአለም 7 ሰዎች ናቸው። አከብራቸዋለሁ ምክንያቱም በይዱም ታግለዋል በይሃፓም ታግለዋል። እና የኢትዮጵያ ችግር የሚያውቁት በቴሌፎን ነው ያለው የጀነሬሽን ብቃትና እንዴት ብሎ እንዳለም በቴሌፎን ነው የሚያውቁት። እና አሁን ኢትዮጵያ አንድነት የሚል ይላሉ። እኛም ኢትዮጵያ አንድነት ጠልተን አይደለም በዚህ ትርጥር የለም። ግን እኛን የሚያታግለን አጣጫ ደግሞ አሁን በደሎ የተጨፈጨፈው አማራና ወልቃይት የተጨፈጨፈው አማራ አንድ ላይ መቆም አለበት። በአማራነታችን ነው እንጂ በኢትዮጵያውነታችን አልተጨፈጨፍንም። ጨፍጫፊው ኢትዮጵያው የትግራይ መንግስት ነው። እና በኢትዮጵያውነት ከመጣን ለምንድን ነው ታዲያ ድንበራችን ተከዘ የምንለው? በኢትዮጵያውነት ከመጣን ለምንድን ነው እነሱ የሚፈልጉት የመንግስት ለውጥ ነው። እኛም የመንግስት ለውጥ በሚመጣበት ጊዜ የኛ ጥያቄ የሚመልስ መሆን አለበት። በኢትዮጵያውነት እየተባል ትግራይ ኢትዮጵያዊ ነው ይቆይ ሲሉን የነበረው እኮ ነው። ልሳነ ግፋን በኤርትራ ሲያምኑ ከጉንበት ሰባት ሲቀላቀሉ ደምሂትም እኮ ነው አቀላቅለው ያሉት። ደምሂት የትግራይ ነፃ አውጪ ድርጅት ነው። ስለዚህ ከነሱ ጋር ተካተው የሚመጡ ከሆነ የወልቃይት ጥያቄ ምኑ ላይ ነው የሚፈታው? የአማራ ህዝብ ጥያቄ ምኑ ላይ ነው? ስለዚህ እኛ ከነሱ ጋር የሚያከራክረን አማራነት ነው። ሽዋ ጎንደር ወሎ ብላችሁ አትከፋፍሉን። አማራ አንድ ነው። አንተ ሽዋ ነህ፣ አንተ ጎንደር ነህ፣ አንተ ወሎ ነህ አልተባለም። አማራ ነህ እየተባለ ነው የተጨፈጨፈው። አንድ የሚያደርገን ጭቆናችን ዘራችን ነው። በዚህ ተደራጅተን 40 ሚሊዮን ተነስቶ ቲፒኤልኤፍን ማርበትበት ይችላል። ምክንያቱም ከጠላትም ተመክሮ ትማራለህ። ቲፒኤልኤፍ ውስጥ ኢሮብ ኩናማ ብሔረሰብ አልነበሩም ማለት አይደለም። በትግራይ እኮ 5 ሚሊዮን ተነስተው እኛ እንደነሱ እንጨፈጭፋለን ሳይሆን ህልውናችን ነው። 5 ሚሊዮን ተነስተው ምን እንደማደረጉ አይታችኋል። ስለዚህ ይህንን 40 ሚሊዮን ሲፈልጉ በመርፌ ሲፈልጉ በጥይት ሲፈልጉ በመፋነቀል ይሁንን የሚያረጉት ለምን አንድ አድርገን አብረን አንታገልም? ምንድነው ችግሩ? ለምንድነው አንድነት ኃይል እያሉ በእኛ ደም ሌላ ሊውጣ ሊወጣጣብን የሚፈልገው? ስንት ጊዜ ነው እኛ አንገታችን አቀርቅረን ነፍጠኛ ነው 3000 ገዝቷል ማን ነው የሚተምንልን? እንዴ ይሄንን ነው ከነሱ ጋር የሚያጋጨን። እነሱ በኤርትራ ትግል ያምናሉ፣ እርስቴ ደግሞ በአገር ቤት ታምናለች። እኔ 2010 ጀምሬ በህገ መንግስቱ መሰረትን ጠይቅ ሜዳው ህዝብ ነው መምረጥ ያለበት። በሪሞት ኮንትሮል የሚሆን ትግል የለም። አንተ ጭቆናውና በመታቀው ትናገራለህ፣ ተዋናዩ ደግሞ እዚያው ያለው ህዝብ ነው፣ መሪው ደግሞ እዚያው ያለው ህዝብ ነው። እነሱ ይህንን አይቀበሉ። ዶላር ስለሰጡ አመራር መሆን ይፈልጋሉ። ህይወቱ ለሚከፍለው ነው አመራርነት እንጂ ገንዘብ ለሚያዋጣው አይደለም። ሳፖርተር ነው፣ ረዳት ነው፣ ደጋፊ ነው። ቦታችን እዚያ ቦታ መሆን አለበት። እኔ ስለለፈለፍኩኝ ለዚያ ጀግና የሚዋጋው ገበሬ መሪው ሊሆን አልችልም። በጀግንነቱን ሳፖርት አድርጌ የሚሰራውን ስራ ግን ዓለም እንዲያቀለት የማድረግ ግዴታ ግን አለብኝ። መሪዬ ብዬ መጥራት ያለበት ለዚሁ ነው። እና መማር ቆራጥነት ነው እንጂ ሰርቲፊኬት መያዝ አይደለም እንደኔ እምነት። ስለዚህ እነሱ አሁን ጎንደር ህብረትም ላመጣለህ ጥያቄው ሳይገባው የአማራ ጥያቄ ነው እንጂ የነ ኮነሬል ደመቀ ጥያቄ የኢትዮጵያ ትግል መራለሁ አላለም። መንግስት ገለብጣለሁ አላለም። የነሱ የአማራ መብት ይከበር፣ እኛ አማራ ነን፣ አማራ ነኝ በማለቱ ነው አሸባሪ ተብሎ በማይመጥነው ድርጅት የተላከከው። ኮሚቴው እንዳለ ግን አይደለንም። እኛ ከደምሂት ጋር መሄድ አቋም የለንም፣ ከኦነግ ጋር መሄድ አቋም የለንም። አማራ ነኝ። አማራነት ወንጀል አድርጎ ያቀረበው ራሱ ቲፒኤልኤፍ ነው። እዚህ ያሉ ወንድሞቻችን ደግሞ እንዳልኩ ከወጣቱ መሄድ አቋም የላቸውም። አማራነት አሁን አብቧል፣ ምንም ለማይመለስበት ደረጃ ደርሷል። ምንም እነሱ ደግሞ እነዚህ አዲስ የመጡ አማራ ይሉናል፣ በአማራ ትግል አቀጨጩት ይሉናል። ለኛ ወደ ጎንደር ታች ወርደው ደግሞ በጎንደር ህብረት ደግሞ ይሉሃል። ጎንደር 5 ሚሊዮን ከሚደበደብ ለምን ሸዋ ወንድሙ አይነሳም? አብሮ መራ ቤት ያለው እኮ ነው። እስቲ ኮሎኔል ደመቀ ንኩት ያለው አይደል እንዴ? ይህንን ነው ደማችን። እኛ 40 ሚሊዮን አንድ እንሁን ስንላቸው የለም 5 ሚሊዮን ይዘን ከዚያ ወደ ጎጃም ይዘን ምናምን እያሉ የጎንደር ህብረት አመራሮች የቲፒኤልኤፍ ካርታ ይዘው ነው የመጡት። ጎንደር የቅማንት ናት በይፋ ይሉም እንጂ ብሔረሰቦች እዛ ስላሉ አማራ የሚባል የለም ነው የሚሉ ነው ያሉት። እና እኛ ደግሞ ይህ ሲስተም እና ሽጣራ በእነማ እንደሚመጣ ያለው እናውቃለን። የነቃ ትውልድ አለን። እንደነ ሄኖክ ያሉ ሳት የራሱ ወጣቶች አሉን፣ አስቀድመው የሚደርሱ እኔ አይደለሁም ሌሎች አሉ ሳት የሆኑ። ስለዚህ ይህ ትግሉ አያስበሉትም። ከሀገር ቤት ተቀናጅተው የሚሄድ ትውልድ ተፈጥሯል። እና በዚህ ምክንያት ነው ከነሱ ጋር የምንጣላው እንጂ ፐርሰናሊ ጥብ የለንም። እኛ እንምራው፣ እዚህ ሁነው እንምራው። በአርበኞች ግንባር ጀምረው በመጣ ድርጅት ወደ 25-30 አመት ድርጅት እየፈጠሩ ከህዝብ ጋር መዋጮ እየወሰዱ የለመዱ ሰዎች ናቸው። ቲፒኤልኤፍ እኮ ጀግና ሁኖ አይደለም የሁሉ አመት ምንድን ነው የገዛው? ቆራጥ ስላልተገኘ ነው። እኔ ቆራጥ ነኝ ብዬ አይደለም፣ ግን ይህ ሁሉ ገንዘብ ስንት ነገር ይሰራበት ነበር። የቲፒኤልኤፍ አመራር ዘልዛላ ነው፣ የትም ቦታ ይገኝ ነበር። ስንት ነገር ባረጉ ነበር። ሂደው ሻቢያ ከሚቀልቡ ያ ገንዘብ ስንት ነገር ይሰራበት ነበር። አሁን የድሀ ልጅ ነው የሚወጣው ያለው፣ ቅጥረኛ ነው የሚልኩት ያሉ፣ በደሞዝ ያመጡት ያንተ የእኔ ወንድሞች ናቸው። እንደገና ጋዝ እያደረጉ የሚልኳቸው ያሉትን የደቡብ ልጆች የኦሮሞ ልጆች ነው የሚልኩት ያሉት። እና ይህንን ነገር ከመፈጠሩ እየተንዘላዘሉ እያለ ከተማ ብዙ ነገር ይሰራ ነበር። ቲፒኤልኤፍ ጀግና ያደረገው ተቃዋሚዎችን ጠንካራ ሁነው አቋም ኑሯቸው በቁርጠኝነት ያልቆመ አንዴ ወደ ሻቢያ ይሄዳሉ፣ አንዴ ወደ ምናምን ይሄዳሉ፣ ፖለቲካ ይጀምራሉ፣ አንዴ ሲያቃልሉ ዙረው ወደ ቲፒኤልኤፍ ሲሞዳሞዱ ነው ቲፒኤልኤፍ ጀግና ያደረጉት። እና መዋጮ ለዓላማ መዋል አለበት። ትግል በዝምድና አይደለም፣ በአገር ልጅነት አይደለም፣ በዓላማ ነው። እኔ ከልሳነ ጉፋን መራ ቤቴ ያለው ገበሬ አሁን ለእኔ አጋሬ ነው። አላንከውም። በአማራነቱ ስለቆመ ግን አጋሬ ነው። ከእሱ ጋር ሰማሃለሁ። እነዚህ ግን ስላወቅኳቸው እንደዚህ አይደለም መሆን ያለበት። ዝምድና ሌላ ነው፣ ዓላማ ሌላ ነው። እና በዚህ ነው የተነታረክ ነው እንጂ ሌላ ምንም የሚያገናኝን ነገር የለም። እንዳልኩ ጎንደር ህብረት በኮሎኔል ደመቀ ፎቶግራፍ የሰበሰቡት ገንዘብ አይታወቅም። የኮሎኔል ደመቀ ራዕይም አልያዙትም። አማራ ነኝ የሚለው አማራ የለም እያለ የጎንደር ህብረት ሊቀመንበር እንዴት አድርጎ የአማራ ነኝ የሚል ፎቶግራፍ ይዞ ዞረ? ለማን? ይህንን ነው ጥያቄ እኔ። ስለዚህ እዚያ ላይ ነው የተከራከር ነው ለማለት ፈልጌ ነው።
ይህን መጨረሻ እንዳልጠቀሽው የኮሎኔል ደመቀን ፎቶ መለዋወጫና መነገጃ ከተደረገ ሰነባብቷል። በእኛ ማለንበት ሀገር በሬዲዮ ስምም ሆነ በራሱ የግንቦት ሰባትም ድግስ ላይ ይሄ ነገር ተከናውኗል። እንግዲህ ታሪክ እንትን አንድ ነገር ያወጣ ይሆናል ወደፊቱ። እንዳልሽው መሰረታዊ ጉዳዩና መልሱም አንቺ እንደገለጽሽው ነው። ወያኔ ሲገድልም ገደል ሲጥልም በቤተክርስቲያን ስብስቡ ሲያቃጥል መርጦ አማራን ነው አማራውን እንጂ በሌላ ስም አይደለም። እና የጸረ አማራ ተልእኮ ያላቸው ይህን ስለሚክዱ ሁላችንም ባለን አቅምና ሁኔታ መታገልና ይህንን መሰሪ ስራ ማጋለጥ ይኖርብናል። ይህ እንግዲህ አማራውን ተጋድሎ ከደረሰበት አሳሳቢ ደረጃ ላይ ተነስቼ ደግሞ አንድ ጥያቄ ስላቀርብልሽ አማራውን ከጨርሶ መጥፋት ለመታደግ የሚደረገው መስዋዕትነት ተደራራቢ ባላንጣዎች ገጥመውታል። ቀደም ብለሽም ገልጸሽዋል፣ አማራውን በጎበዝ አለቆች ተደራጅቶ መስዋዕትነት ዋጋ እየከፈለ መሆኑን የሚያስረግጠው ሀቅ አንዳንድ ኃይሎች ከፋፍለው ሊያቆሙት እየጣሩ ነው። እንደውም ዛሬ የአማራውን ተጋድሎ ከፊት ለፊት ወያኔ፣ በስተጀርባው ደግሞ ጸረ አማራ ኃይላት እያዋከቡት ነው። የአማራው ሰፊ ነገር ይህን በማጭበርበር በክህደት በውሸት የሰለጠኑ በዲያስፖራ ያሉ ተውሳኮችን ማንነት አለመረዳቱ ለምንድን ነው ብለሽ ትላለሽ? ምንስ ማድረግ ይኖርብናል ትላለሽ?
አንዱ ችግሩ የአማራ እንቅስቃሴ በተለያየ መልኩ ዋናው የገደለው ኢትዮጵያውነት ስለምናስቀድም ነው። በአማራ ሲደራጅ ያነሰ የጠበበ የመሰለው ችግሩ በኢትዮጵያ ፈታለው የሚለው ቁርጥ ያለ ምንድን ነው አቋም በአማራነታችን አለመያዛችን ነው። እና አጋጣሚ ሆኖ የነ ኮነሬል ደመቀ እንቅስቃሴ ለቲፒኤልኤፍ ብቻ አይደለም ያዋረደው፣ ለአጭበርባሪ ድርጅቶች ምንም ላይሰሩ 8 አመት ኪስ እያወለቁ አንድ ነገር ሲያደርጉ የቆዩም አጋልጧቸዋል። አማራ አንድ ሆኖ ሲነሳ ምን ያህል ተአምር መስራት እንደሚችል ያሳየ እንቅስቃሴ ነው። 8 አመት ወርደው 8 አመት ገንዘብ ሰብስበው አንድ ወረዳ ሳይቆጣጠሩ አማራ አንድ ጥይት ተኩሶ ኮማንድ ፖስት ያሳወጀ ነው፣ ያነቃነቀ ነው። ከሰራን ደግሞ ጨርሰንም እንጥላቸዋለን። እነዚህ ምንድነው ሌሎች ኃይሎቹ መሬት ላይ ያሉ አይደለም፣ የተንሳፈፉ ናቸው። አሸንፉንም ኦነግ በል ጉንበት ሰባት በል ምንም የሌላቸው ነገር ነው። በእርግጥ ውጭ ያለው መታገያ ቦታ አጥቶ እነሱ ያታጉሉኛል ብሎ የተጠጋቸው ብዙ አሉ። የጥቅም ተጋሪም አሉ። ብሮከር ሆኖ አሁንም በትግሉ ላይ እናገናኛለን እንላለን ያሉትም አሉ። ሁሉ ግን እውነት ያዘው ትውልድ ያሸንፋቸዋል። አገር ቤት ያለው የሚቀበለው ነገር የለም። ምክንያቱም ሻቢያና ኦነግ ቲፒኤልኤፍና ጉንበት ሰባት ለኛ እኩል ናቸው። በዚህ ሁለት ሳምንት እንኳን አይተናል። የሃውዘን ሻቢያ የሃውዘን ድብደባ ነው ለቲፒኤልኤፍ ትልቅ ደረጃ ያደረሰ፣ ይህንን መሰራት አለበት ብሎ አሳይመንት የሰጠው ለጉንበት ሰባት ነው። ጉንበት ሰባት መሳሪያ አስገብቻለሁ፣ ማሰልጠኛ ከፍቻለሁ፣ ሰራዊት አስገብቻለሁ ለምን አለ ይመስላል? እስቲ አንድ ወታደር መሳሪያ የሰው ኃይሉና የመሳሪያ አቅሙን ይናገራል እንዴ ለጠላቱ? ቲፒኤልኤፍ ጮፌ ነስንሶ ሊቀበለው ነው ወይስ አበባ ይዞ ሊቀበል? ጨካኝ መሆኑን ያውቀዋል አይደል እንዴ? አብረው ማይሰሩ ከሆነ ለምን አስቀድሞ ምንድነው ሰራዊቱና መሳሪያው አስተዋወቀ፣ አድቨርታይዝ አደረገ? ለምንስ ማሰልጠኛ ከፍቻለሁ ያልከፈተው? እኔ በመሀል ሀገር ወይ በአርባ ምንጭ ቢባል እቀበለው ነበር። ለምን አላውቀውም። አካባቢው ግን የተባለው እኮ በእኛ አካባቢ እኮ ነው፣ እኔ በተወለድኩበት እኮ ነው። በአምስት ደቂቃ ደውዬ በማውቀው ማሰልጠኛ አስከፍቻለሁ ይባላል ወይ? ምን ይዞ ነው አሁን ከቲፒኤልኤፍ ጋር ቻሌንጅ የሚያደርገው? አውሮፕላን መጥቶ እኮ ማሰልጠኛው አፈር ሊያደርገው ይችላል። እንደዛ ነው ወይ ትግል? እውነት ከሆነ ለምንድን ነው አፋቸው የቀደመው? ለምን እግራቸው ቀድሞ ዜና አንሰማም ነበር? ወረዳ ተቆጣጥሮ ተብሎ ለምን አንሰማም ነበር? ግን የታሰበልን አንድ ነገር አለ። አማራ ሊጨፈጨፍና በእርግጥ እያስጨፈጨፉት ነው። ሊጨፈጨፍና አውሮፕላን ስላልሄደ ነው እንጂ ገበሬው እየተጨፈጨፈ የገበሬው ሚስት እየተደፈረች የሄደው አጋዚህንን እየሰራ ነው። ጉንበት ሰባት አውጡት እየተባለ ነው። ሰላ ጉንበት ስሙን አያውቁትም እንኳን ሌላ ማን ነው ይህ ጉንበት የሚባለው ነው የሚሉታሉ። እና ይህንን አውሮፕላን ሊጨፈጨፍና አማራ በአማራ ደም በአማራ መስዋዕትነት አውሮፓ ህብረት ተሄዶ ድርድር ሊደረግልን ይህንን እቅድ እኮ ነው ይወጣልን። ሻቢያ ደካማ ኢትዮጵያ ይፈልጋል። ደካማ ኢትዮጵያ የሚያገኛት በጉንበት ሰባት ነው፣ በደምሂድ ነው፣ በኦነግ ነው። በአማራውማ ደካማ ኢትዮጵያ ያገኛትም ጠንካራ ኢትዮጵያ ናት። ስለዚህ ይህንን ነው ጉንበት ሰባት መጀመሪያ ተናግረናል። ተው አቋማችሁን አሳውቁ። መጀመሪያ የአማራ ትግል እኮ እውቅና መስጠት አለባቸው። እየተመዳመዱ የአማራ ትግልና የአማራን ጥያቄ እውቅና ሳይሰጡ እንዴት ብለው ነው ከአማራ ጋር የሚታገሉት? ክልል አናፈርሰውም፣ እንዲስማሙ እናደርጋቸዋለን። የትግራይ ህዝብም ሊነሳብን ይችላል እኮ ነው ያለው ግንቦት ሰባት። እኛ ደግሞ ለታሪካችን ለትግራይ ህዝብ መቆላመጫ ስጦታ አይደለም ወልቃይ፣ ለነሱ ስልጣን ግፍት አይደለም ወልቃይ። በእኛ ደም ማንም ሰው ሊወጣጣ አይችልም። ጥርት ያለ አቋም የአማራ ህልውናና ታሪክ ተቀብሎ በኢፋ በዚያው ቴሌቪዥናቸው ተናግረው መታገል ይችላሉ። ምክንያቱም ቲፒኤልኤፍ መታገል ከቻሉ፣ እኔ ግን እስከማውቀው ድረስ ጉንበት ሰባት ለቲፒኤልኤፍ ይስሙላ አሻንጉሌት ድርጅት ነው። በፓርላማ ያጸደቀውም አውቆ ጠንካራ ድርጅት እንዳይወጣ ከጉንበት ሰባት ተገናኛችሁ እያለ ለመምታት ለማሰር እንዲመቸው ነው እንጂ ግንቦት ሰባት ለቲፒኤልኤፍ ያሰራዋል የሚል እምነት የለም። በውስጥም ነበርኩበት እኮ አውቀዋለሁ እኮ በጣም ከሚንቁት ነው። ግን አውቀው ሌላ እንዳይፈጠር አናሳናቱ ለማለት በህግ ከለል አድርገው ለማሰር ለመደብደብ የሚያደርጉት ነው። እውነት አሸባሪ ከሆነ ለምን ደምሂት አይሉትም ታዲያ? 15,000 ሰራዊት አለው ኤርትራ፣ ነጥለው ለምንድን ጉንበት ሰባት ያሉት? እዚያ ላይ ችግር አለብኝ። አሁን ያደረገው ማረጋግጦልኛል። ከዚያ የላችሁም ብለን ስንከራከር እኮ ኢቲቪ የዘገበው ምስክርነት ነው የሰጡን እኮ። አረ አብራችሁ እየሰራችሁ ነው እንዴ ነው እኮ ያልኩት። እኔ እሳት እንዲቀጥል እንፈልጋለን። የህዝብ ገንዘብ ነው፣ የህዝብ ሚዲያ ነው። ግን የአንድ ጉንበት ሰባት ልሳን ሊሆን ግን አልፈቅድም። ኢቲቪም እኮ አንድ የቲፒኤልኤፍ ልሳን ነው የሆነው። ትክክለኛ ዘገባ አማራ ብሎ የአማራ ተጋድሎ የአማራ ከፋኝ ዜና ብሎ ለመዘገብ እንዴት እንደሚጨንቃቸው እናቃቸዋለን። ምክንያቱም ብርሃኑ ነጋ ነው የሚጠመዝዛቸው። የነጻነት ኃይል የሚሉት እኮ አለሁበት ለማለት እኮ ነው። ከስማችን ጀምሮ ከታሪካችን፣ ታሪካችን ከስማችን ይሄዳል። ይህ ትግል ታሪካዊ አመሰራረቱ አማራ ነኝ ብሎ አማራነት አንሰጥህም፣ በአማራ ከሆንክ አሸባሪ ነህ ተብሎ አማራነቱ ላረጋግጥ በረሃ ይወጣ ነው ፔሬድ። ይህንን ተቀብሎ የማይሄድ ድርጅት ደግሞ አብሮ ሊታገልም ሊቆምም አይችልም። ሁለት ፐርሰናሊቲ ሁለት ቢላ እየበሉ መታገል የለም። ደምሂት ቁጥር አንድ የቲፒኤልኤፍ ነው፣ የአስመራ የትግራይ ድርጅት ነው። ቲፒኤልኤፍ ቁጥር አንድ የአዲስ አበባ ድርጅት ነው። ለውጥ የለውም ለኛ ለአማራዎቹ። በዚህ ነው የምንቃወማቸው።
አይ በጣም ጥሩ ሰፊ የሆነ ማብራሪያ ነው። እና ሀቅ መናገር መቼም ለደነዘዘው አማራ የሚገባው እንዳልሆነ ግልጽ ነው። ከዙ ጋር ታያይዞ ግን ያው የኢትዮጵያ በተለይ በአማራ ሁሉና ላይ የተሸረበ ያለውን ስንመለከት በምትሃት አለሁ የሚለው ግንቦት ሰባት አንዳንድ ችግሮችን ሊያስከትል የሚችሉ ስራዎች እንደሚሰራ ለኢትዮጵያዊ ግልጽ እየሆነ የመጣ ይመስለኛል። ራሱ የደርግ አገዛዝ በዚህ በሀውዝ የቲያትር የሰራበትን የእልቅት ሁኔታ ሊያመጣም የሚችል ይመስለኛል በእኔ ግምት። እስቲ እንግዲህ ጊዜውን ጠብቆ የሚፈጠረውን ነገር በዚሁ እንቋጨው። ጥሩ አባባል እና ገላለጽ ናስቀመሽ። እስቲ ወደ ቀጣው ደግሞ በዲያስፖራው ስላለው ያልተገራ ባህሪና እናንሳ። በተለይም የግንቦት ሰባት ደጋፊዎች በውስጣቸው ደጋፊዎቻቸውም ሆኑ አባላቶቻቸው ሲያፈነግጡ ወይንም በኢሳትና በግንቦት ሰባት ዙሪያ ትችት ሲሰጥ የሚቃወሟቸውን ወያኔ ብሎ ይከሳሉ። እነሱ ራሳቸው ግን የወያኔ ባለሟሎችን አቅፎ በሚዲያ በአመራር በሁሉም ዘርፍ አሰማርተዋቸዋል። ይህን ከህሊና ጋር ያልታረቀ ዘመቻ በአንቺና በሄኖክ የሽጥላ ላይ እየተካሄደ ነው። ይህ ሁኔታ እንዴት መታገል ይቻላል ትያለሽ?
ምን አለ መሰለ አፈጣጠራቸው ጉንበት ሰባት ከቲፒኤልኤፍ አምባገነን እየሰራ ሁላችንም ነበርንበት፣ ግን በስልጣን ስላልነበርኩ አምባገነን ነኝ ምናምን አልልም። ግን እዚያ ላይ መሳተፍም ለራሴ በጣም ነው የሚያመኝ የሚያቃጥለኝም። ግን ሁሉም በዚያ ደረጃ የመጡ ስለሆነ እንዲያው ቃሊቲ የለም እንጂ እዚህ ዩናይትድ ስቴትስም ቃሊቲ ሳያቋቁምልን አይቀሩም። አሁን በምንድን ነው አኬል ድማም ሰርተዋል፣ በዩቱብ ለቀዋል። ስለ ይሄ ነው የኔም ይቀጥላል ተብሏል። እና እኛ ግን አቋም ያለን ሰዎች ነን። ማንንም አያንበረክከንም። አላማ ካለ እንኳን ስድብ ጥይት ማምለህ መቀበል ነው። ስትነሳ ይጨበጨብልኛል ይዘመርልኛል አይደለም። ሀቅ ይዤ ለዛሬ ልትታፈን ትችላለህ፣ ለዛሬ ልትሰደብ ትችላለህ። ሀቅ እስከያዝክ ግን ታሸንፋለህ። ሄኖክ ግን በጣም ጠንካራ ልጅ ነው። የሚገርመ የሱና የልጅ አድርጎ ነው በጣም ደካማዎች የዘቀቁ እንደገና ሁለት ቁጥር ቲፒኤልኤፍና ኢቲቪ የሆኑ መሆናቸውን የሚያሳይ ስልጃ ላይ ነው። ምክንያቱም አለን ሲሉ እኮ ምንድነው አንድ እህታችን ምነው ሳንጃ ደርሶ ነበር ጉንበቴ የደረሰ አልቀጠለም ያለችዋለ በማስረጃ ማቅረብ ሲገባቸው ወደ ስድብ ነው የሚሄዱት። ቲፒኤልኤፍም እኮ አሸባሪ ይልሃል፣ ቃሊቲ ያስገባሃል፣ ይደበድባል፣ ይገልሃል እንዳትናገር ነው። ፈርተህ ኑር፣ አለበለዚያ ከስራ አባርርሃለሁ፣ አለበለዚያ ገልሃለሁ ነው። በስራ ያባሩርንም እግዚአብሔር ይመስገን ትልቁ አሜሪካ ነው ያለ ነው። በሌላ አይደርሱብንም። ግን ምናልባት እነሱ የሚያረካቸው ከሆነ በለመዱት ቋንቋቸው ቢሳደቡ እኛ ምንም አይመስለንም እንጂ እንደ ብቃትህ ነው ንግግርህ እኮ። ምክንያቱም ማስረጃ ስለሌላቸው አቀናብረው ለምን ከኛ ወጣችሁ? እነዚህ ማሁን ኢትዮጵያ ቢመሩት እንዲያው ቴሌፎን ቆውን ይህ ድርጅት ቢወጣ ኑሮ የባሰ ፕላስተር እያጣበቀ አይወስደንም እንዴ? እዚች እንኳን እንደዚህ የደፈሩ እና ስጋት ላይ ይጥልሃል። ከነዚህ ጋር እንዴት እሰራለሁ ትላለህ? ድርጅት መተቸት አለበት፣ መሪ መተቸት አለበት። እንኳን መሪ ሆነ ርስቴ እንኳን ከዚህ ንግግሬ መተቸት አለብኝ፣ መቀበል አለብኝ፣ መስማት አለብኝ። ስተች ግን አላማዬን የማይጎዳ ሆኖ ለአላማ የሚጎዳ ነው ተብዬ ስታረም መቀበል አለብኝ፣ ህዝብ መቅደም አለበት። እኛ የተቻ ነው እኮ ጉንበት ሰባት ከደም ፊት ምንድን ነው አቋማችሁ? ከኦነግ ያደረጋችሁ ትክክል አይደለም፣ በሌላችሁበት አላት በሉ። ለቲፒኤልኤፍ ሚስጥር እየሰጣችሁ ህዝባችን አታስደብድቡ። ይሄ እኮ ነው ያልናቸው። ሚስጥር አልተናገርን እንዳይሉ ትልቅ ሚዲያ አላቸው፣ መሳሪያ አስገብተናል ብለው አዋጅ ተናገሩ፣ ማሰልጠኛ ከፍተናል አሉ። ይህንን ለምን ትላላችሁ? ህዝቡን እያስደበደባችሁ ነው ብለን ስንናገር እኮ ነው ወያኔ ነው የምንባለው ያለ ነው። እንግዲህ ህዝቡ ይፍረድ። እኔ በተለይ ሄኖክስ ንጹህ ልጅ ነው። እኔ ወያኔ ነበረች ተብዬ ነው? አዎ ነበርኩኝ። ወደቅ ተነሳሁ ለወያኔ በሰላማዊ ሰልፍ ሳይሆን ህይወቴም ሰጥቼው ነበር። ትርጉም የሌለው ነው። ግን እኔ ብቻ አይደለሁም። የኢትዮጵያ ህዝብ ደርግ ስለጠላ የተሰለፈ ወጣት ብዙ ነው። እኔ ለምስክርነት በቃው። ሌላው ደግሞ አንገቱ ደፍቶ ዝም አለ። ተቃጥሎ ተቃጥሎ እንደዚህ ይባላል። እኔ ወጥቼ ብናገር እንደገና ብቃወማቸው ወያኔ ይሉኛል ያለ እኮ አንገቱ ያቀረቀራል። ብቃቱና ችሎታው ወጥቶ ለመታገል እኮ ያጎነበሰ እኮ አለ። ግን መሆን የለበትም። እኛ ለወያኔ እንደዚህ ይሆናል ብለን አይደለም፣ ከደርግ ይሻላል ብለን ነው የተሳለፍ ነው። አሁን ግን የደርግ የባሰ ሆኖ ፋሽስት ሆነን ስናገኘው ደግሞ አይደለም ማለት አለብን። እኛንን ቅድሚያ መታገል ያለብን። ለቲፒኤልኤፍ የሚጥለው ደግሞ ከውስጥ ያለው የራሱ ሰው ነው። ኮነሬል ደመቀ እኮ ኮነሬል የሆነ እኮ በቲፒኤልኤፍ ነው። እሱ ስለሚያውቀው ነው መንገዱ የሄደበት። ወይ ኤርትራ ሄዶ ወይ ደግሞ ውጭ ወጥቶ ሪሞት ኮንትሮል ይዞ እኮ ነው ህዝብ ታገል ያላለው። ስለሚያውቅ ነው የትግል ስልት እኮ። እና ቢሉ እኔ ምንም አይገርመኝም። ሰው እንደ ብቃቱ ነው ቃላቱ። ቢሳደቡ አጋዚም ጥይት እየተኮሰ ነው። ከዚህ የተንሳፈፈ ጠላትህ ደግሞ የቃላት ጦርነት ነው መቻል አለብህ። ወገንህ እያሰባሰብክ ያው የቃላት ጦርነቱ ደግሞ መቻል ነው። አንተ መጥፎ አለመናገር በማስረጃ ይዘህ ወደ ህዝብ መቅረብ ነው። እና ወያኔነት የሚሉትን ነገር አሁንም ወያኔ ናት ይላል። እኔ ከሆንኩኝ ለማን ነው የምዘምረው? ድርጅታቸው ውስጥ ሂጄ ሬጅስተር አልሆንኩኝ። ሰላይ የምትሆነው እኮ መጀመሪያ እነሱ ድርጅት ምንስ የሚሰለል ነገር አላቸውና ምን አላቸው? ዶላር ናት። እንጂ የትኛው ስልትና ስትራቴጂ አውጥተው ታክቲክና ስትራቴጂ አውጥተው ሊዋጉና የወረዳ ፕላን ይዘው ወይ የአውራጃ ፕላን ይዘው የሚያሸንፉ ሆነው ነው እኔ ምሰልላቸው ነው። አሁን ምን ስለላ ያስፈልጋል? እድሜ ለእሳት ማንም ይከታተሉታል፣ ያውቁታል። በዚያ መሰረት ነው የሚሄዱት ያሉት። ስለዚህ ሰላይ የሚባለው ድርጅታቸው በጣም ትልቁ ነው። ቻሌንጅ የሚያደርግ ቢሆን ሚስጥሩ የማይወጣ ቢሆን እኮ ነው ሰላይ የሚመደው። አይ ቲንክ ቲፒኤልኤፍም ሰላይ የሚመድብ አይመስለኝም። በፌስቡክ እና በእሳት ያገኘዋል ሁሉ ሚስጥር እና እኔ በዚህ ነው የምገልጸው ለማለት ፈልጌ ነው።
አይ መልካም፣ ጥሩ አገላለጽ ነው። በእውነቱ አንዳንድ ጊዜ ፈረንጆች የሚገልጹበት ቋንቋ አላቸው። ይኸውም አንድ ሰው መስታወት ቤት የምትኖር ከሆነ ድንጋይ መሮሮ የለብህም ወደ ጎረቤት የሚባል ነገር አለ። ዋናው አውራው የወያኔ አገልጋይ ዶክተር ብርሃኑ ለዛ የሰሩና አባሎቻቸውም የሚዲያሶቻቸውም በዛ ያለፉ ናቸውና የራስን መልካይቶ ምናልባት ራስን ማወቅ ይቻል ይሆን ራሳቸውን በፊታቸውን በመስተዋቢያውና የሚያደርጓቸውን ነገሮች ትተው ወደ እንዳንሸዋንቺ መወቀስን መወቃቀስን መተራረምን መለመዱ ጥሩ ነው። ለአገሪቷ የሚበጅ እንግዲህ አንድ የሆነ ጥሩ ነገር ይውጣ ከተባለ ወይዘሮ ርስቴ እንግዲህ ወደ ሰዓታችን የተቃረበ ነው። ምናልባት አንድ ጉዳይ ላንሳና እንዱ በሚዲያ ላይ የተገኘ ነው ሰሞኑን የዚህን ወልቃይት ተገነን ጸለምትን ጉዳይ አስመልክቶ በወደ ወያኔ ወደ የትግሬ ወያኔ ድርጅት የሆነው ወይም ድርጅቱ የሆነው በአደን ሊቀመንበር ጉዳዩ ወደ ትግሬ ክልል ወደም የትግሬ መንግስት ልከዋለሁኝ ወደዛ ይወሰናል የሚል ነገር ተናግሯልና ምንድነው ይሄ ጨዋታ ማለት? እስካሁን ድረስ በክልላቸው እንኳን ይሄንን የመሰለ ለመመረት እና ሌሎችንም ተራራውንም ሰርቀው ሌላውን ነገር ሁሉ አድርገው በውስጣቸው አድርገው እስከዛሬ ድረስ ሲሰሩ ነው ያሉት። ምንድነው አዲሱ ነገር ወደዛ ይመራል የሚለው ወሬ ምን መልእክት ለማያስፈልገው ነው?
ምን አለ መሰለ ወንድም አለ ባዴን ማለት ታች ያሉትን በእርግጥ የአማራ ልጆች ናቸው፣ ላይ ያሉትን ግን ብትቆጥር ሁሉ የትግራይ ልጆች ናቸው። እንዲያውም በስራ መጥተው ወይ ባህር ዳር ወይ ጎንደር የኖሩትን የትግራይ ልጆች አክቲቭ ሆነው የአማራ ቦታ ወንበር ይዘው በአማራነት የተመረጡ አሉ። ዘራቸው ትግራይ ኑሯቸው አማራ በመሆናቸው ግን አማራ እንዲመሩ የተመረጡ አሉ። ባዴን ማለት የአባይ ወሉ ብሮከር እና ተላላኪ ነው። ስለዚህ ጌቶቹ ማስፈቀድ አለበት እንጂ እንዴት አድርጎ ሊወስን ታዲያ? ወደ ጌታው መርቶታል፣ አቅሙ የለውም። ህዝቡን ማቀዝቀዝ ያለበት ወደ ጌታ ይመርቸዋለሁ ነው እኮ የተባለው። በቃ ምንም መልስ የለውም ይህንን ነገር። ብአዴን ጠንካራ ድርጅት ቢሆን 10 ዓመት ሙሉ በመጽሐፍ ተካቶ ራስ ደሽን የትግራይ ይባል ነበር መሰለህ? ሚስጥሩ ያወጣው እኮ የአማራ ወጣት ነው። አሁንም ያቺ ኋላ ያለችባት ተራራ ነው የወጣችው የመጣችው እንጂ ያለም ያ ወርቅ ያ እጣን ያለበት ቦታ እነ ዲማ በረሃ እነ የጠለምት አጠቃላይ እና አዲስ ሰላም ሁሉን አንደር ቲፒኤልኤፍ ነው አለው። አዲስ ሰላም ሁሉን አንደር ቲፒኤልኤፍ ነው አለው። ነዲማ በረሃ እነ ፍየል ውሃ ትልቁ የመስኖ ቦታ እኔ በስግል እያለሁ ነው ማቀው ለም የሆነው በዚያን ጊዜ መስኖ የነበረበት አካባቢ። ይህ ቆላማ የራስ ደሽን ሁሉ የትግራይ ነው። የአማራ ወጣት መሬት ጠፍቶ ስራ ጠፍቶ በገደል በባህር ይሰደዳል። ቲፒኤልኤፍ ማን ነው? ብአዴን ታሪክ ያዘረፈ ማንነት ያዘረፈ ለራሱ ተሽቆጥቁጦ የሚኖር ሀሞት የሌለው የአማራነት ወኔ የሌለው ድርጅት እኮ ነው። ስለዚህ ወረቀት ወደ ጌታው መምራቱ ታዲያ ምንድነው አዲስ ነገር የሚሆንብን? ራሱ ሊወስን ከሆነማ አማራ ሆነ ማለት እኮ ነው። እና በዚህ ነው መንገልጸው።
አይ መታን በጣም ጥሩ መልእክት ነው። እኔ ነገሩን ያነሳሁት ካሁን ቀደም ተወስኖ የለም ወይ ምን አዲስ ጨዋታ ሊመጣ ነው ከሚል አንጻር ነው። ወይዘሮ ልስቴ እንግዲህ ለሰጠሽና አስተያየት በጣም ሰፊና ቁም ነገር ያላችሁ በጣም ተቃሚ ትብርታይ መልእክቶች ናቸው።
ለማቀዝቀዝ ነው ወንድም አለ።
እሺ
እዚያ ላይ
እሺ
ለማቀዝቀዝ ነው ምክንያቱም ህዝቡ ወልቃይት አማራ ነው በሚለው ነገር ለማቀዝቀዝ የሚያርጉት ያለው ነገር ነው እንጂ ካሁን በፊት ያው አንዴ በፓርላማ አልገባም ይላሉ ቅየት ነው ያለው ህዝቡን ይሄ ጥያቄ እንዳያነሳ ለማድረግ ካልሆነ ምንም ትርጉም ያለው ነገር የለውም። አሁን ጥያቄውም አይ ቲንክ ወደ ወረቀት ይመልሱታል የሚል እምነት የለኝም። ይሄ ጥያቄ ያማራ ተጋሎና ያማራ ህዝብ ጥያቄ ነው። መልኩን የቀየረው ራሱ ቲፒኤልኤፍ እና ባዴን ነው። ባዴን ሀሞት ቢኖረው እኔ ያማራ ህዝብ ጥቅም አስከብራለሁ ብሎ ቢቆም ኑሮ አሁን በገበሬውና በደሃ ልጅ ወታደሩ ማጨፋጨፍ ባልደረሱ ነበር። እንደምታውቀው አሁን የሚያስገድሉት ያለ የነሱ ቤተሰብ አይደለም። ምስኪኑ ወታደር ቅጥረኛው ነው። የነሱ ቤተሰብ በውጭ ነው ያሉት። አውስትራሊያ በምን በምን ሚስቶቻቸው እየመደቡ ልጆቻቸው በውጭ ነው የሚያስተምሩት። ዘመድ ዘመድ አዝማዳቸው ሳይቀር ባሳይለም እዚያም ጥተው እያስጠየቁ በውጭ ነው የሚኖሩት። የሚሞተው ያለው የ200 ቅጥረኛ ወይ የ800 ቅጥረኛ የደሃ ልጅ ወይ የደቡብ ነው የኦሮሞ ነው። አማራው እንኳን በዚያ ሲሄድ ያው ወደ ወንድሞቹ ነው የሚቀላቀለው። መሆን አለበት አፎሙዙ ማዞር አለበት እንጂ በአባቱ በምን መተኮስ የለበትም። አንድ ምሳሌ ልነግርህ። ወታደሩ እዚያ ሲሄድ እኛ እኮ ሻቢያ አለ ጉንበት ሰባት አለ ተብለን ነው የመጣ ነው እንጂ አይኑ ላቀረቀረ ባዶ እግሩ ለሚዋጋ ገበሬ ልንተኩስ አልመጣንም ብለው ተጸጽተው ያለቅሳሉ። ይህንን የሆነው እሳት በሚያስተላልፈው ገብተናል ስለሚባል ሻቢያና ጉንበት ሰባት ነው የምትዋጉ እየተባለ ነው ወታደር እንዲዘምት የሚደረገው። ማረጋገጫ ደግሞ ከራሳቸው ልሳን ስለሚገኝ ነው። እና ይህንን ሁኔታ ነው ያለው። ሰራዊቱን ወደ አባት ወደ ወንድም ወደ እህት አትተኩስ። በተለይ ያማራ ሰራዊት አፎሙዝህን አዙር ይላል ምንናገረውም ለዚህ ነው ለማለት ፈልጌ ነው። ቴንኪው
መልካም ወይዘሮ እስቴ እንግዲህ አሁን የሶስት ደቂቃ ጊዜ ሰጥሽና ማጠቃለያ ሐሳብ እና ያላነሳቸው ነገሮች ካሉ የማጠር ያለ መልእክት መታሰሚው ከሆነ ካለሽ ትንሽ ደቂቃዎች ንድልስጥሽና ማጠቃለያ ሐሳብ ላደምጮቻችን እንግዲህ በሰጭልን እዚሁ እንሰናበታለን።
እኔ የምናገረው ለሁሉ ያማራ ልጅ በአማራነቱ ለዚህ በረሽቶ ቲፒኤልኤፍ የሚያበረታብተው ያለው አባቱ ወንድሙ መርዳት አለበት። ወደ ሻቢያ ሳይሆን ወደዚህ ተጋሎ ተከላክሎ አቅሙን እንዲደግፍ እኛ ውጪ ሆነን ዲፕሎማትና ፋይናንሻል ነው መርዳት የምንችለው። ምንም ሌላ እናደርግም። እቺ ግን እያንዳንዳችን ኃላፊነት እንውሰድ። ምን ሞተው እኛ ነን ምን ቆስለው እኛ ነን። በሬው ሽጦ እየተጋደለ ነው። እኛ ግን እኔ እኮ አማራ ነኝ ያልን ከመፈከር ይልቅ ግዴታዬ ምንድነው ማለት ሁላችንም ሲሆን ከደሞዛችን ለዚህ ገበሬ እንዴት አድርገን ብሎ በእያለንበት ተደራጅተን ትግሉን ካፋፋ ነው ከደገፍ ነው። የቲፒኤልኤፍ እድሜ አጭር ነው። የሚጥለው ደግሞ አማራ ነው። አይታችሁታል። እንኳን ተደራጅተን ገና በስማችን ነው የተርበተበተው። በአንድ ጥይት ያርበተበት ነው። በደም ባደራጅተን ከያዝነው ደግሞ ምን ተአምር እንደምንሰራ አትጠራጠሩ። እመኑት ይንን ገበሬ ፕሮፌሰርነት አይደለም ይሰራው እዚህ ወረቀት አይደለም ይሰራው እዚህ ጀግንነት ቆራጥነት ነው። ቲፒኤልኤፍ በሚገባው ቋንቋ ያናገረ ነው። ሲያናግር ግን ድጋፍ ያስፈልጋል። አለኝታ ያስፈልጋል። አትፍሩ። ዶክተርና ህገ መንግስት ማን ነው ሽግግር መንግስት እያሉ ለሚሰበሰው አታንጨብጭቡ። የራሳችሁን ጀግንነት ወቁት። አማራነት ድፍረት ነው። አማራነት አልገዛም ባይ ነው አለው ማለት ነው። በይሉንታ ተበልተናል። እስቲ ለኢትዮጵያ እየተባል ብዙ ግፍ ተፈጽሞብናል። አሁን ግን ይህንን የሚሸገም ትክሻ የለንም። እኔ ነው ያለው እኔ ስንል እኔ ለሚል ወገነን ደግሞ ወገናችን ደግሞ አለኝታ መሆን አለብን። ሁላችን ባንድ ላይ ቆመን የሚናችንን ተጫውተን አማራነታችንን ለሚመጣው ላለው ጡንቻችንን ማሳየት አለብን። ማንንም ሰው ሊፈነጭብን አይገባም ከእንግዲህ በኋላ። ይሄንን ነው የምለው።
እሺ፣ እኛም ጥሪዎችሽን ደጋግመን አብረና ሰማለን። ወይዘሮ ርስቴ በዛሬው ውይይታችን ላይ ሆነ በሌሎች መድረኮች ላይ በመሰጫቸው አስተያየቶች የፈራውን አማራ እንዲጀግም በማነቃቃት ሆዱ የባሰበት ከባርነት ራሱ ነጻ እንዲያወጣ ህሊናው እንዲቃኝ በመቀስቀስ እንዲሁም በተቋሚነትም በአማራው ትግል ላይ ሸፍተው የሚፈጽሙትን በቁርጠኝነት በማጋለጥ ለአማራው የሁሉና ትግል ድርሻዎችሽን እየተወጣሽ መሆኑን በምስክርነታችን ስንሰጥ በከፍተኛ ክብሮት ነው። በርቺ። በዛሬው ውይይታችንም አድማጮቻችን በቂ ግንዛቤ አግኝተዋል የሚል እምነት አለን። ወይዘሮ ርስቴ በአድማጮቻችን በሬዲዮ የዝግጅት ክፍል እንዲሁም በራሴ ስም የምስጋና እያቀረብኩ ብዙ እንሰናበታለን። በሌላ ጊዜ የምንመለስባቸው ጥያቄዎች ይኖሩ ይሆናል። እስከዚያው ደህና ሁኚ። በርቺ።
እኔም አመሰግናለሁ።
እሺ፣ ጤና ይስጥልኝ።
አድማጮቻችን የኢትዮጵያ አንድነት ሬዲዮን የዛሬውን የህዳር 25 ቀን 2009 ዓ.ም ተመረጥ ወይንም የዲሴምበር 4 2016 ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ፣ ወርቁ ሞላ፣ እኔም ቴዎድሮስ በቀለ የቴክኒኩን ድጋፍ የሰጠሁት ደህና ሰንብቱ እያል በዚህ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
Wonderful.